From the conference center at Temple Square,
Salt Lake City, በተመቅደስ ጉባኤ ማይከል ስፍራ የ184ኛው የኋለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተክርስቲያን አመታዊ አጠቃላይ ጉባኤ የክህነት ክፍል ጊዜና ቀርብላችኋለሁ። ለዚህ ጊዜ በሙዚቃ በብርሃም ያግ ዩኒቨርሲቲ አይዳሆ የተማሪዎች የክህነት ያቀርባሉ።
President Dieter F. Uchtdorf.
President Dieter F. Uchtdorf, የቤተ ክርስቲያን አጠቃላይ መራር ሁለተኛ ማካሪ የዛሬውን ምሽት የክህነት ክፍል ጊዜን ይመራሉ።
Dear brethren, we welcome
ለዚህ ለ184ኛ ዓመታዊ የኋለኛ ቀን ቅዱሳን የኢየሱስ ክርስቶስ ቤተ ክርስቲያን የክህነት ሥልጣን አጠቃላይ ጉባኤ እንኳን ደህና መጣችሁ። ይህን ጉባኤ የሚመሩት ፕሬዚደንት ቶማስ ኤስ ሞንሰን እኔ ይህንን ስብሰባ እንዳካሂድ ጠይቀውኛል። ይህ ጉባኤ በሳተላይት በዓለም በሚገኙ በተለያዩ ቦታዎች ውስጥ ለተሰበሰቡ የክህነት ባለሥልጣኖች እየተላለፉ ናቸው። ኦርጋኑን በሚጫወቱላቸው አንድሩ አንስወርስ ጋር በብርግም ያንግ ዩኒቨርሲቲ አይዳሆ አመራር የመጡ የካህናት ዘማሪዎች የዚህን ስብሰባ መዝሙሮች አዘጋጅተውልናል። ዘማሪዎቹ የቅዱስ ያህዌ ታላቅ እንደሆነ ተመልከቱ የሚለውን በመዘመር እነዚህን ስብሰባዎች ይጀምራሉ። የመጀመሪያ ጸሎት የሚቀብረው ሽማግሌ ለግራንድ አርከርትስ ታናሹ የሆነች ናቸው።
Our Father in heaven,
የሰማይ አባታችን ሆይ ስለሰጠህን በረከቶች ሁሉ እናመሰግናለን። ስለ ኢየሱስ ክርስቶስ ወንጌል እናመሰግናለን። ስለ ወንጌል መመለስ እናመሰግናለን። ስለ መጽሐፈ ሞርሞን እንዲሁም ስላሉን ነብይ በህይወት ያሉ ነቢያቶች ሁሉ እናመሰግናለን። ሁላችንም በመሰብሰባችን ዛሬ ምሽት በነቢያትና ባህሪያዎች እንድንማር ልባችንን ከፍተንና አእምሯችንን ከፍተን እንድንማር እና እንድንባረክ እናም እንድንመራ እንድትባርከን እንጠይቃለን። የቤተ ክርስቲያን አባላቶችን እንድትባርክ እንጠይቃለን። እናም ይህን ሁሉ በጌታ በኢየሱስ ስም አሜን።
The choir will now favor us with secret prayer.
ዘማሮቹ የሚስተር ጸሎት የሚለውን ይዘምሩልናል። ከመዝሙሩ በኋላ የ12 ሐዋርያት ቡድን አባል ሽማግሌ ሮበርት ኤች ኦክ ያነጋግሩናል። ከዚያም የሰባው አመራር ፕሬዚደንት ሽማግሌ ዶናልድ ኤል ሃስሮን ያነጋግሩናል። የወጣት ሰዎች አጠቃላይ አመራር ሁለተኛ አማካሪ ወንድም ሮናልድ ኤል ራልድ ከዚያም ያነጋግሩናል።
Oh,
At this conference,
በዚህ ጉባኤ የታማኝ ወንድሞችን ካላፍነት ማውረድ ተመልክተናል። እናም ሌሎች ጥሪዎች ተገፈናል። በቤተ ክርስቲያን በተለመደው በእነዚህ የጥሪ ለውጦች ካላፍነታችን ስንወርድ ወደ ታች ዝቅ አንልም። እናም ጥሪ ስንቀበል ወደ ላይ ከፍ አንልም። በጌታ በአገልግሎት ውስጥ ከፍ ወይም ዝቅ ማለት የለም። ወደፊት ወይም ወደ ኋላ መግፋት ብቻ ነው ያለው። እናም ይህን ልዩነት የሚወሰነው ጥሪያችንና ካላፍነታችን መውረዳችን በምንቀበልበትና በምንሰራበት ጊዜ ነው። ለዘጠኝ ዓመታት መልካም አገልግሎት ያቀረበበትን ወጣት የካስማ ፕሬዚዳንት ካላፍነት በመለቀቅበት ጊዜ እና እነርሱ ካላፍን በመልቀቁ እና እርሱና ባለቤቱ በተሰጣቸው አዲስ ጥሪ ሲደሰቱ በመሪነት ተገኝቼ ነበር። እነሱም በወርዳቸው የሕፃናት ተንከበካቢ መሪዎች እንዲሆኑ ተጠርተዋል። በዚች ቤተ ክርስቲያን ብቻ ነው እነዚህ እኩል ክብር የምታዩት። በሴቶች ጉባኤ ንግግር በማቀርብበት ጊዜ የሴቶች መረዳጃ ማኅበር ፕሬዚዳንት ሊንዳ ኬ በርተን እነዚህን አሉ። በእያንዳንዳችን ውስጥ ክህነት በተሻለ ሁኔታ ለመረዳት ፍላጎት እንዲኖረ ለማነሳሳት ተስፋ እናደርጋለን። ይህም ሁላችንም ማድረግ የሚገባን ነው። እናም ይህንንም ስለ ክህነት ቁልፎችና ስልጣን በመናገር ለመተላለፍ ፈልጋለሁ። እነዚህ መልእክቶች ወንዶችና ሴቶችን እኩል ስለሚያገኙ እንጂ ነገሮች በቤተ ክርስቲያን አባላት በሙሉ በመተላለፋቸውና በመተራርተው አይደለም። የክህነት ኃይል ሁላችንም ይባርካል። የክህነት ቁልፎች ሴቶችንና ወንዶችን ይመራል። እናም የክህነት ስርዓቶችና የክህነት ስልጣን ለሴቶችና ለወንዶች ተገቢ የሆኑ ናቸው። ፕሬዚዳንት ጆሴፍ ኤፍ ስሚዝ ክህነት በምድር ላይ ስላለው የቤተሰብ ደህንነት የሚሰሩበትን ለሰው የተወከለ የእግዚአብሔር ኃይል ነው ብሎ ገልጠዋል። ሌሎች መሪዎች እንዳስተማሩት ክህነት በዚህ ምድር ላይ የሚገኝ ታላቅ ኃይል ነው። ይህም ምድር የተፈጠረችበት በዚሁም ኃይል ነው። ቅዱስ መጽሐፍ እንደሚያስተምሩን አሁን ይህን በመጀመሪያ የነበረው የክህነት እስከ ዓለም መጨረሻ ይኖራል። በዚህም ምክንያት ክህነት ከሞት የምንነሳበትና ወደ ዘላለም ሕይወት የምንቀበልበት ኃይል ነው። የምንፈልገው ዕውቀት የሚጀምረው የክህነት ቁልፎችን በመረዳት ነው። የክህነት ቁልፎች በምድር ላይ ክህነት የሚጠቀሙበትን እንደሚመሩት እንዲቆጣጠሩ እና እንዲገዙ ለክህነት ባለሥልጣናት የተሰጠ የእግዚአብሔር ሥልጣን ነው። በቤተ ክርስቲያንና የሚከናወነው እያንዳንዱ ሥራ ወይም ሥርዓት የሚደረገው ለዚህ ሥራ ቁልፎች በያዘ አንድ ሥልጣን ባለው ሰው ቀጥተኛ ወይም ተዘዋዋሪ አመራር በኩል ነው። ሽማግሌ ኤምረስል ባለል እንደገለጹት የክህነት ቁልፎች ያላቸው በእነርሱ አመራር ስር በታማኝነት የሚያገለግሉት የክህነት ሥልጣናቸው እንዲጠቀሙበት እና የክህነት ኃይልን ለመጠቀም ችሎታ እንዲኖራቸው ያደርጓቸዋል ብለዋል። የክህነት ሥልጣንን መጠቀምን በመቆጣጠር የክህነት ቁልፎች ያሳድጉልም ይገድቡልናል። የክህነት ሥልጣንና በረከቶች ለእግዚአብሔር ልጆች በሙሉ እንዲገኙ በማድረግ ያሳድጋል። የሚገድበውም የክህነት ሥልጣን ለማን እንደምሰጥ ኃላፊነት ወይም እንደማይሰጥ እና መብቱ ኃይሉ እንዴት እንደምሰጥ በመምራት ነው። ለምሳሌ ቁልፎቹ በያዘው ሰው ፈቃድ ካልተሰጠ በስተቀር የክህነት ሥልጣን ያለው ሰው የእርሱን ኃላፊነት ወይም ሥልጣን ለሌላ ሰው መስጠት አይችልም። ያለዚህ ፈቃድ ሹመት የተቀባይነት የለውም። ይህም የክህነት ኃላፊነት ምንም ቢሆን ቁልፎቹን ያለውን ፈቃድ ካልሰጠው በስተቀር የቤተሰቡን አባል ለመሾም ወይም በቤተ ቅድሳን ቁርባን ለመተላለፍ የሚመለከት ምክንያት ነው። በዚህም በኋላ ከሚገልጻቸው ቤተ መቅደስ ፕሬዚዳንት ቁልፎች ሥራ እህቶች ከሚያከናውኑት ቅዱስ ሥርዓቶች በስተቀር የክህነት ኃላፊነት ያለው ሰው ብቻ ነው። የክህነት ቁልፎች በሙሉ ባለው የኢየሱስ ክርስቶስ
only one who holds a priesthood office.
Ye Christ ye priesthood kulf yaazu bicha nacho.
And all authorized priesthood ordinances are recorded on the records of the church.
Ba beta kristanu record ustim yetegelzu nacho.
Ultimately,
bemecherasham ye kehnet kulfoch bemulu kehnet behono begeta beyesus kristot yetiazu nacho. ለማቾች የትኞቹ ቁልፎች እንደሚገደቡና እነዚህ ቁልፎች እንዴት እንደምትጠቀሙባቸው የምወስነው እርሱ ነው። ሁሉም ቁልፎች በከርትላንድ ቤተ መቅደስ ለጆሴፍ ስሚዝ እንደተሰጠው እናስብ ነበር። ነገር ግን ቅዱሳት መጻሕፍት እንደሚገልጹት በዚህ ጊዜ የተሰጡት ቁልፎች በሙሉ የዚህ ዘመን ቁልፎች ናቸው። ከብዙ ዓመታት በኋላ በእነዚህ አጠቃላይ ጉባኤ ፕሬዚዳንት ስፔንሰር ደብሊው ኪምበል እንዳስተማሩት ከፍተኛና ትንሣኤ ቁልፎች በተጨማሪ ምድር ላይ ገና ያልተሰጡ ሌሎች የክህነት ቁልፎች አሉ። በክህነት ቁልፎች መጠቀም ላይ ያለው ገደብ መለኮታዊ የቤተ ክርስቲያን ጉዳይ በማስተራረር በሚደረጉ ውሳኔዎችና የክህነት በሚነኩ ውሳኔዎች መካከል ያለው ልዩነት ይገልጻሉ። በቤተ ክርስቲያን የሚመሩት ተቀዳሚ አመራርና የቀዳሚ አመራር ሸንጎ እና የአስራ ሁለተኛ ሐዋርያ ሸንጎ የቤተ ክርስቲያኖች ሕንፃዎች የት እንደሚገኙና በሚስዮን የሚያገለግሉ ዕድሜ ስንት እንደሆነ አይነት የቤተ ክርስቲያኗን ሕግጋትና ድርጊት የሚነኩ ውሳኔዎች እንዲያደርጉ ሥልጣን አላቸው። ነገር ግን ምንም እንኳ እነዚህ ባለሥልጣኖች በዚያን ዘመን ላለው የተመደቡበት ቁልፎች የያዙና ለመጠቀም የሚችሉ ቢሆኑም የክህነት ኃላፊነት ለወንዶች ብቻ የተሰጠበት ለመለኮታዊ አዋጅ የተነደፉት ለመቀየር ነፃነት የላቸውም። አሁን ስለ ክህነት ሥልጣን ርዕስ እናገራለሁ። ስለ ተወሰናችሁ ሦስት መሠረታዊ መርሆች ጀምራለሁ። አንደኛ፣ ክህነት ለሰው ቤተሰብ ደህንነት እንዲሠራ ለሰው የተሰጠ የእግዚአብሔር ኃይል ነው። ሁለተኛ፣ የክህነት ሥልጣን የሚመራው የክህነት ቁልፎች ባላቸው የክህነት ባለሥልጣናት ነው። ሦስተኛ፣ ቅዱስ መጻሕፍት እንደገለጹት በቤተ ክርስቲያኗ ውስጥ ያሉ ሌሎች ሥልጣናዎች ወይም ኃላፊነቶች ሁሉ ከዚህ ከመልከጻድቅ ክህነት ጋር የተያያዙ ናቸው። በእነዚህም የክህነት ቁልፎች ሥልጣን ስር የሚደረጉ በሙሉ በክህነት ሥልጣን ይከናወናሉ። ይህ እንዴት ሴቶችን ያመለክታል? ለሴቶች መረዳጃ ማህበል ባደረጉት ንግግር በዚያን የ12ቱ ሐዋርያ ሸንጎ ፕሬዚዳንት የነበሩት ፕሬዚዳንት ጆሴፍ ፊልዲንግ ስሚዝ ይህን አሉ። እህቶች ክህነት ባይሰጣቸውም በዚህም አልተሾሙም። ጌታ ሥልጣን አልሰጣቸውም ማለት አይደለም። ወንድ ወይም እህት በጌታ ቤት ውስጥ እህቶቻችን እንደምሰሩት አይነት ሥራ ለደህንነታችን በጣም አስፈላጊ የሆኑ አንዳንድ ነገሮችን ለማድረግ ሥልጣን አልተሰጣቸውም ወይም አልተሰጣቸውም ማለት አይደለም። ለጌታ ቅዱስና ለእኛ ልክ የክህነት ሥልጣን እንዳላቸው ወንዶች እንደተሰጣቸው አይነት በረከቶችን የምትተሳሰሩ የሆኑ አንዳንድ ታላቅና አስደናቂ ነገሮችን ለማከን ሥልጣን ተሰጥቷቸዋል። በዛ ታላቅ ንግግር ፕሬዚዳንት ስሚዝ በተደጋጋሚ እንዳሉት ሴቶች ሥልጣን ተሰጥቷቸዋል። ለሴቶችም እንዲህ አሉ፣ በሥልጣን ለመናገር ትችላላችሁ፣ ምክንያቱም ጌታ በእናንተ ላይ ሥልጣን አሳርፏልና። ደግሞም የሴቶች መረዳጃ ማኅበር ብዙ ነገሮችን ለማድረግ ሥልጣን ተሰጥቷቸዋል። የሚያደርጉትም ሥራ የሚከናወነው በመለኮታዊ ሥልጣን ነው ብለዋል። እናም በወንዶችና በሴቶች የሚከናወኑ የቤተ ክርስቲያን ሥራዎች በቤተ መቅደስ ወይም በወርድ ወይም በቅርንጫፍ ቢከናወኑም የሚደረጉት የክህነት ቁልፎች በያዙት ሰዎች አመራር ስር ነው። ፕሬዚዳንት ስሚዝ ስለ ሴቶች መረዳጃ ማኅበር እንዲህ አሉ ተናግረዋል። በሕዝባችን መንፈሳዊና ሥጋዊ ደህንነት የምንከባከቡ በወርዶችና ኤጲስቆጶስ አመራር ስር በሥልጣን የሚያገለግሉበት ይህን ታላቅ ድርጊት ጌታ ሰርቷቸዋል። በእውነትም የሴቶች መረዳጃ ማህበር ለሴቶች ክፍል ብቻ ሳይሆን አባል የሆኑበት በመለኮት የተደራጀና ከክህነት የተያያዙ ናቸው።
We're not accustomed to speaking of women.
በቤተክርስቲያን ጥሪያቸው ሴቶች የክህነት ስልጣን እንዳላቸው የምንናገርበት ልምድ አልነበረንም። ነገር ግን ሌላ ምን ስልጣን ሊሆን ይችላል? ሴት ወጣትም ብትሆንም ያረጀች ወንጌል ለመስበክ አንድ ሙሉ ጊዜ ስትሾም የክህነት ስራን ለማከናወን የክህነት ስልጣን ይሰጣታል። ሴት የክህነት ቁልፎችን በያዘው ሰው አማራር ስር በቤተክርስቲያኗ ድርጅት እንደ ሐላፊ ወይም እንደ አስተማሪ ስትጠራ ወይም እውነት ነው። ይህም እውነት ነው። የክህነት ቁልፎች ባለው ሰው የተቀበሉ ማንኛውም ሰዎች ሐላፍነታቸውን ሲያከናውኑ የክህነት ስልጣንን እየተጠቀሙበት መሆኑን ነው።
Whoever exercises priesthood
ማንም የክህነት ስልጣንን የምትጠቀምበት ስለመብታቸው መርሳትና በኃላፊነታቸው ላይ ትኩረት መስጠት ይገባቸዋል። ይህም በህብረተሰብ በሙሉ መገኘት የሚገባው መሰረታዊ መርሆ ነው። ታዋቂው የራሽያ ጸሐፊ አሌክሳንደር እንዳሉት እንደተጠቀሰ ጊዜው የህይወት መብትን ብቻ ሳይሆን የሰው ኃላፊነትን የምትጠቀምበት ነው። የኋለኛው ቀን ቅዱሳን ለከፍተኛነት ብቁ መሆን መብት መጠቀም ብቻ ሳይሆን ኃላፊነቶችን ማሟላት እንደሆነ ያውቃሉ። ጌታ ወንዶችን ብቻ ለክህነት ኃላፊነት እንደሚሾም መመሪያ ሰጥቷል። ነገር ግን የተለያዩ የቤተ ክርስቲያን መሪዎች ትኩረት እንደሰጡት ወንዶች ክህነት አይደሉም። ወንዶች የእግዚአብሔር ልጆች በሙሉ ለመባረክ እንዲጠቀሙበት ቅዱስ ኃላፊነት የምሰጣቸው የክህነት ስልጣን አላቸው። ለወንድ ልጆች እግዚአብሔር የሰጠው ታላቅ ኃይል ካለ አንድ ሴት ልጅ እገዛ ለመለማመድ አይችልም። ምክንያቱም የእግዚአብሔር ንድፍ እና ታላቅ እቅድ ውጤታማ እንዲሆኑ ዘንድ የሰውነት ፈጣሪዎች እንዲሆኑ በእግዚአብሔር ኃይል የተሰጣቸው የእርሱ ሴት ልጆች ብቻ ናቸውና። እነዚህም ቃላቶች የፕሬዚዳንት ጄ ሩበን ክላርክ ነበሩ። እንዲህ ቀጠሉ፣ ይህም ለዘላለማዊ እቅድ ውስጥ ባለቤታችንና እናቶቻችን ያላቸው ኃላፊነት ነው። እነርሱ የክህነት ባለሥልጣኖች አይደሉም። የክህነት ኃላፊነቶችና ሥራዎች እንዲያከናውኑ ሥልጣን አልተሰጣቸውም ወይም ኃላፊነቶቹን አልተሸከሙም። በዚህም ኃይል ገንቢዎችና አደራጂዎች እናም የክህነት ኃይሎችን ደጋፊና እንደ ክህነት በዘላለም አስፈላጊ የሆነ የመለኮት ሥራ አከናዋኝ በመሆን የዚህን በረከት ተካፋዮች ናቸው። በእነዚህ በተነሳሱ ቃላት ፕሬዚዳንት ክላርክ ለቤተሰብ እንደተናገሩ ነበር። በቤተሰብ አዋጅ ውስጥ እንደተጠቀሰው አባት ቤተሰብን ይመራል። እርሱና እናት የተለያዩ ኃላፊነት አላቸው። ነገር ግን እነርሱ እርስ በርስ እንደ እኩል ተጋጣሚዎች የሚረዳዱበት ኃላፊነት አላቸው። ከቤተሰብ አዋጅ ከጥቂት ዓመታት ፕሬዚዳንት ስፔንሰር ደብሉ ኪምበል እንዳሉት የተነሳ መግለጫ ሰጥቶ ነበር። ስለ ጋብቻ እንደ ጥንድነት ስንናገር ጋብቻ እንደ ሙሉ ጥንድነት እንናገርበት። በዛ በዘላለማዊ ኃላፊነት ውስጥ የኋለኛው ቀን ቅዱሳን ሴቶች ውሳኔ በሚሰራበት የማይሳተፉ እንዲሆኑ ወይም በውሳኔ የተገደበ ክፍል ያላቸው እንዲሆኑ አንፈልግም። እባካችሁ በሙሉ ተሳታፊዎች ሁኑ። በእግዚአብሔር በዚህም በእግዚአብሔር አስተያየት በቤተ ክርስቲያንቷም ይህን በቤተሰብ ሴቶችና ወንዶች እኩል ግን የተለያዩ ኃላፊነት ያላቸው ናቸው። ንግግሬን የምፈጽመው ስለ ክህነት በረከቶችን አንዳንድ እውነቶችን በመናገር ነው። እንደ ክህነት ቁልፎችና ክህነት ሥርዓቶች ሳይሆን የክህነት በረከቶች ለሴቶችና ለወንዶች በአንድ ዓይነት ቅድመ ሁኔታ የሚገኙላቸው ነው። የመንፈስ ቅዱስ ስጦታና የቤተ መቅደስ በረከቶች የዚህ እውነታ ታዋቂ ምሳሌዎች ናቸው። በቢዋዩ የትምህርት ሳምንት በሰጡት ታላቅ ንግግራቸው ሽማግሌ ኤም ረስል ባለርድን እንዲህ አስተማሩ። የቤተ ክርስቲያናችን ትምህርት ሴቶችን ከወንዶች እኩል እንዲሁም የተለዩ ያደርጋቸዋል። እግዚአብሔር አንዲያ ጾታ ከሌላ የተሻለ ወይም ከሌላ በላይ አስፈልጊ ነው ብሎ አይመለከትም። ወንዶችና ሴቶች በቤተ መቅደስ ሲሄዱ በአንድ አይነት ኃይል ይባረካሉ። ይህም የክህነት ኃይል ነው። የክህነት ኃይልና በረከቶች ለእግዚአብሔር ልጆች በሙሉ የሚገኙ ናቸው። ለእግዚአብሔር ወንዶችና ሴቶች ልጆች ስለሚገኝ የእግዚአብሔር ክህነት ኃይልና በረከቶችን እመሰክራለሁኝ።
Available for his sons and daughters alike.
ለወንዶችና ሴቶች ልጆች ስለሚገኝ የእግዚአብሔር ኃይልና በረከቶች ንመሰክራለሁ። በኋላኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተክርስቲያን ድርጊቶች እና ኃላፊነቶች በሙሉ ስለሚገኘው የክህነት ስልጣን ንመሰክራለሁ። በነብያታችን በፕሬዝዳንታችን በቶማስ ኤስ ሞንሰን በመሉነት የተያዙት እና የምለማመዱበት የክህነት ስልጣን ቁልፎች መለኮታዊ መመሪያን መሰክራለሁ። በመጨረሻና ከሁሉም በላይ ክህነቱ ስለሆነውና አገልጋዮቹ ስለሆን ለጌታችንና አዳኛችን ኢየሱስ ክርስቶስ የምመሰክሮ በኢየሱስ ክርስቶስ ስም ነው። አሜን።
As we visualize this worldwide meeting,
ይህንን ዓለም አቀፋዊ ጉባኤ ስናጤን የተም ቢሆን ከዚህ ጉባኤ ጋር ለሚነጻጸል እንደሌለ እናስተውሳለን። የክህነት ጉባኤ ዓላማ የክህነት ስልጣን ተሸካሚዎችን ምን አይነት ሰዎች መሆን እንደሚገባን ለማስተማር ነው። እናም ይህንን ስኬት ላይ ለማድረስ የለማነሳሳት ነው። ከግማሽ ዓመት በፊት ከሃይ እንደ አሮናዊ ክህነትና በእንግሊዝ ደግሞ እንደ ሚስዮናዊነቴ በስብሰባ ቤቶች ተሰብስበንና በጽኑ ጥረት የክህነት ስልጣን ክፍለ ጊዜን በርቀት መገናኛ ተጠቅመን እናዳመጥ ነበር። በቀጣዮቹ ዓመታት ዝግጅቶችን በማዳመጥም በምስልም በሳተላይት በተመረጡ የቤተ ክርስቲያን ቦታዎች በታላላቅ ዲሽ በመቀበያዎች ማሰራጨት አስቻሉ። በዚያ ቴክኖሎጂ ተገርመን ነበር። ጥቂቶች የዛሬውን ዓለም ማሰብ ችለዋል። ኢንተርኔት ግንኙነት ያለው ማንም ሰው በዘመናዊ ተንቀሳቃሽ ስልክና በኮምፒውተር የዚህን ጉባኤ መልእክቶች ማግኘት ይችላል። ነገር ግን ይህ ሰፊ ከራሱ ከጌታ ድምፅ አንድ የሆኑት የጌታን አገልጋዮች ድምፅ ለማግኘት እድል ቃሉን ለመቀበልና ለመከተል ፈቃደኞች ካልሆንን ዋጋው ትንሽ ነው። በቀላሉ ለማስቀመጥ የአጠቃላይ ጉባኤ እንዲሁም የዚህ የክህነት ስልጣን ክፍለ ጊዜ ዓላማ የሚሳካው ለመተግበር እና ለመለወጥ ፍቃደኞች ከሆነ ብቻ ነው። ከጥቂት አስርት ዓመታት በፊት እንደ ኤጲስቆጶስ እያገለገልኩ ነበር። ከቆይታ በኋላ በአጥቢያችን በብዙ ዓመት የእኔ የበላይ የነበረ ሰውን ተገናኘው። ይህ ሰው ከሚስቱ ጋር አስቸጋሪ ግንኙነት ነበረው። ከልጆቻቸው ተነጥሎ ነበር። በስራውም ላይ መቆየት አልቻለም። የቅርብ ጓደኞችም አልነበሩትም። ከአጥቢያውም አባላት ጋር ለመቀራረብ በጣም ተቸግሮ፣ በተጨማሪም በቤተ ክርስቲያን ውስጥ ለማገልገል ፈቃደኛ አልነበረም። ስለ ሕይወቱ ውጣ ውረድና ጥልቅ ውይይት ላይ ወደ እኔ ደገፍ ብሎ ለብዙ ንግግራችን እንደ ማጠቃለያው ኤጲስቆጶስ፣ መጥፎ ንዴት አለብኝ እና በቃ እኔ እንደዚህ ነኝ አለ። በዛ ምሽት ያ አባባል አስደነቀኝ። እንዲሁም ከዛ ጊዜ ጀምሮ በውስጤ ሲመላለስ ነበር። ይህ ሰው እንደወሰነው እኛም እንዲሁ በቃ እኔ እንደዚህ ነኝ ብለን ስንደመድም የመለወጥ ብቃታችን እናጣለን። ታዲያ እንዲህ ከሆነ ነጩን ባንዲራችን አንስተን የጦር መሳሪያዎችን አስቀምጠን ትግሉን አቋርጠን እጅ ብንሰጥ ይሻላል። የማሸነፍ ተስፋችን ተሟጧል። ግማሾቻችን ይህ እኔን አይገልጽም ብለን ብናስብ እንኳ በዚህ ሆነ በዚያ መጥፎ ባህሪያችን በቃ እኔ እንደዚህ ነኝ እንላለን። እንግዲያውንስ በዚህ የክህነት ስብሰባ የምንገናኝበት ምክንያት የአሁን ማንነታችን ወደፊት መሆን የምንችለውን ስላልሆነ ነው። በኢየሱስ ክርስቶስ ስም ዛሬ ምሽት ተሰብስበናል። የተሰበሰብነው የእሱ የኃጢአት ክፍያ ለሁላችንም ምንም ደካማ አጥፊ እና ሱሰኛ ብንሆን እንኳ ለመቀበል ብቃት እንደሚሰጠን በመተማመን ነው። የተሰበሰብነው ምንም አይነት ታሪክ ቢኖረን መሻሻል እንደምንችል በተስፋ በማድረግ ነው። በሙሉ ልብ በዚህ ስብሰባ ለመለወጥ ስንሳተፍ መንፈስ ቅዱስ ከልባችንና ከአእምሯችን ጋር ሙሉ ግንኙነት አለው። ጌታ ለኢየሱስ ለዮሴፍ ስሚት እንደገለጠው እናም እንዲህ ይሆናል፣ በእኔ እምነትን እስክትተገብሩ ድረስ እምነት የኃይልና የተግባር መርህ መሆኑን አስታውሱ። በአንድ ላይ በተሰበሰቡ ቀን መንፈሴን በእነርሱ ላይ አፈሳለሁ። ያ ማለት ዛሬ ምሽት ነው። ውጣ ወረዳችን ማለቂያ የለውም ብላችሁ ካሰባችሁ በትንሽ መንደር በሃይደርባድ ህንድ በ2006 ስላገኘሁት ሰው ልንገራችሁ። ይህ ሰው የመለወጥ ፍላጎት ምሳሌ ነው። አፓላኦ ኑሉ በህንድ ገጠር ነው የተወለደው። 3 ዓመት ሲሞላው የፖሊዮ በሽታ ተጠናወተው እና አካል ጉዳተኛ ሆነ። የእሱ ማኅበረሰብ አቅሙ በጣም የተገደበ እንደሆነ አስተማሩት። ቢሆንም በወጣትነቱ የእኛ ሚስዮናውያንን አገኛቸው። በዚህም ሕይወትና ለዘላለም ስለሚሆነው የታላቅ አቅም አስተማሩት። እንደ ቤተ ክርስቲያን አባል ተጠመቀና ማረጋገጫም ተሰጠው። ጉልህ በሆነ የራእይ መነሳሳት የመልከ ጸዲቅ ክህነት ሥልጣንን እና ሚስዮንን ለማገልገል አቀደ። መራመድ ለእሱ ቀላል አልነበረም። ምርኩዝ በሁለቱም እጁ በመያዝ የተቻለውን አደረገ። አንዳንዴም ወደቀ። ነገር ግን ጥረቱን ማቆም የእሱ ምርጫ አልነበረም። በክብርና በመሰጠት ሚስዮኑን ለማገልገል ወሰነ። እንዲሁም አደረገ። ወንድም ሉኑን ስናገኘው ከሚስዮኑ 20 ዓመት በኋላ መንገዱ ማብቂያ ላይ በደስታ ሰላምታ ሰጠንና ሙሉ ወዳልሆነው አፈራማ መንገድ ላይ ከሚስቱና ከሶስት ልጆቹ ጋር ወደሚኖርበት ወሰደን። በጣም ሞቃት ነበር። አሁንም በከባድ ሁኔታ ነበር የሚራመደው። ስለ ራሱ ግን አያዝንም። በግሉ ትጋት መምህር ሆኗል። ለመንደሩ ልጆች ትምህርትን ያደርሳል። ወደ ትሑት ቦቱ ስንደርስ ወዲያ ወደ ጥግ ወሰደኝና በጣም አስፈላጊ ነገሮችን የያዘውን ሳጥን ጎትቶ አወጣ። ነጠላ ወረቀት እንዳይነበር የፈለገው እንዲህ ይላል፣ ለቤተ ክርስቲያን ካህን ኑሉ መልካም በመመኘትና በመባረክ ብርቱና ደስተኛ ሚስዮን። ቀኑ ሰኔ 25 1987 በቦይድ ኬ ፓከር የተፈረመ ነው። በዚያ ወቅት ከዛም የቤተ ክርስቲያን ሽማግሌ ፓከር ህንድን ሲጎበኙ እና የሚስዮን አገልግሎታቸውን ሲናገሩ የኑሉን ብቃት አረጋገጡ። ወንድም ኑሉም ሲናገረኝ የነበረው ነገር በ2006 በዚያ ቀን ወንጌል በቋሚነት እንደቀየረው ነው። በዚህ የኑሉ ቤት ጉብኝት ወቅት የሚስዮን ፕሬዚዳንቱን አብሮን ነበር። ወንድም ኑሉን ሚስቱንና ልጆቹን ቃለ መጠየቅ ለማድረግ ነበረ። ወላጆቹ ከቡራኬን ከሚያገኙም እናም በቤተ መቅደስ ልጆቹን ከወላጆቻቸው እንዲታተሙ ነበር። ወደ ሆንግ ኮንግ ቻይና እንዲጓዙም ሁኔታዎችን አመቻችን። ብዙ የጠበቁት ህልም ሊሳካ በመሆኑ በደስታ አነቡ። የእግዚአብሔርን ክህነት ከተሸከመ ሰው ምን ይጠበቃል? ምን እንዳለብን አይነት ሰው ለመሆን ለውጥ ያስፈልጋል። 3 ሐሳቦችን አቀርባለሁ። አንደኛ፣ የክህነት ሰው መሆን አለብን። አሮናዊ ክህነት የያዝን ወጣትን ብንሆን ወይም መልከጸዲቅ ክህነትን ቃል ኪዳን ስለፈጸምን መንፈሳዊ ብስለትን በማሳየት የክህነት ሰው መሆን አለብን። ጳውሎስ እንዳለው ልጅ ሳለው እንደ ልጅ ስናገር ነበር። ልጅ እያለው እንደ ልጅ እረዳ ነበር፣ እንደ ልጅም አስብ ነበር። ጎልማሳ ሆኜ ግን የልጅነትን ጠባይ ሽሬያለሁ። የክህነት ተሸካሚ በመሆናችን የተለየን መሆን አለብን። ልቅነት ወይም ኩራተኛ ወይም ራስ ወዳድ ሳይሆን፣ ነገር ግን ትሑትና መማር የምንችልና የዋህ መሆን አለብን። ክህነትን የተለያዩ ክፍሎችን መቀበል ለእኛ ትርጉም ሊሰጠን ይገባል። በተወሰነ የድሜ ክልል እንዲሁም የስራት ማለፊያ መሆን የለበትም። ነገር ግን ታስቦ የሚደረግ ቃል ኪዳናዊ ቅዱስ ተግባር ነው። ድርጊታችን ሁሉ ይህን ስለሚያሳይ ልዩ መሆናችን ሊሰማንና አመስጋኞች መሆን አለብን። ስለ ክህነት አንዳንዴ ብቻ እንኳን የምናስብ ከሆነ መለወጥ ያስፈልገናል። ቁጥር ሁለት ማገልገል አለብን። ክህነትን የመሸከም ጥልቅ ምንነት ሌሎችን በማገልገል ጥሪያችንን ማጉላት ነው። ሚስቶቻችንንና ልጆቻችን የማገልገል አስፈላጊ ኃላፊነታችንን ማስወገድ፣ በቤተ ክርስቲያን ውስጥ ጥሪን በቸልታ መፈጸም እና አለመቀበል፣ እስካልተመቸን በቀር ለሌሎች አለማሰብ የእኛ መገለጫ መሆን የለበትም። አዳኙ ሲያውጅ ጌታ አምላክን በፍጹም ልብ፣ በፍጹም ነፍስህም፣ በፍጹም አሳብህ ውደድ፣ እናም በኋላም ጨምሮ ደግሞ የምትወደኝ ከሆነ ታገለግለኛለህ። ራስ ወዳድነት የክህነት ኃላፊነት ይቃረናል። እናም ይህ የባህላችን መገለጫ ከሆነ መለወጥ አለብን። ቁጥር ሶስት ብቁ መሆን አለብን። ልክ እንደ ኤልደር ሆላንድ ከጥቂት ዓመታት በፊት በክህነት ጉባኤ ላይ እንዳደረገው ወደፊታችሁ ተጠግቶ አፍንጫ ብላፍንጫ በቂ በሆነ እሳት ቅንድባችሁን እስኪለበልባችሁ የመናገር ችሎታ ላይኖረኝ ይችላል። ነገር ግን ውድ ወንድሞች፣ የክህነት ኃላፊነታችን ከሚያነቃቁ በዓለም ተቀባይነት ካገኙ ድርጊቶች ላይ መንቃት አለብን። በራቁት ምስል ወይም ፊልም መቀለድ እንኳ እንችላለን ብለን ብናስብ ወይም ንጽህናችን በመጣስ ወይም በምንም መልኩ አለመታመን እኛንም ከሆነ ቤተሰቦቻችን ላይ አሉታዊ ተጽዕኖ አያመጡብንም ብለን ካሰብን ተታለናል። ሞሮኒያ እንደገለጸው ሁሉንም ነገሮች ስታደርጉ በጽድቅና ማድረጋታችሁን ተመልከቱ። ጌታ በኃይል ምሬትን ሲሰጥ አሁን እኔ ትእዛዝ እሰጣለሁ፣ ስለ ራሳችሁ እንድታውቁ፣ የዘላለም ሕይወት ቃላትን በትጋት እንድታዳምጡ። ብቁነታችሁን የሚገድቡ ያልተወገዱ ኃጢአቶች ካሉ መለወጥ አለብን። ኢየሱስ ክርስቶስ ላነሳው ጥያቄ ምን አይነት ሰው መሆን አለባችሁ ላለው ብቸኛው መልሱ የሚሆነው እሱ ግልጽና ጥልቅ በሆነ ሁኔታ የሰጠው ነው። እንደ እኔ ሁኑ፣ ወደ ክርስቶስ ኑ እና በሱ ፍጹማን ሁኑ የሚለው ግብዣ መለወጥን ይጠይቃል፣ እናም ይጠበቅብናል። ምንም በመሐሪነቱ እርሱ ብቻችንን አልተወለንም። ሰዎች ወደ እኔ የሚመጡ ድክመታቸውን አሳያቸዋለሁ፣ እናም ደካማ ነገሮችን ጠንካራ አደርጋለሁ። በአዳኛችን የኃጢአት ክፍያ ላይ ተመርኩዘን መለወጥ እንችላለን። በዚህም እኔ እርግጠኛ ነኝ። በኢየሱስ ክርስቶስ ስም አሜን።
Young men, you have probably heard before.
ወጣት ወንዶች ከዚህ በፊት ትክክለኛ ምርጫ ከዚህ በፊት ምርጥ ትውልዶች ናችሁ ተብላችሁ ስትጠሩ ሰምታችሁ ይሆናል። ይህም እግዚአብሔር እናንተን በዚህ ጊዜ ለታላቅ ዓላማ እንድትመጡ መርጦ አዘጋጅቷችኋል ማለት ነው። ይህ እውነት እንደሆነ አውቃለሁ። ነገር ግን በዚህ ምሽት እናንተ እንደ ምርጥ ትውልዶች የምርጣችሁ ምክንያት ከዚህ በፊት ባልነበረ በብዙ ምርጫዎች ስለተባረካችሁ ነው። ብዙ ምርጫዎቹ ማለት ብዙ ዕድሎች ማለት ነው። እና ብዙ ዕድሎችም መልካምና የሚያሳዝን ሁኔታም ክፉ ለማድረግ ያሉ ብዙ ችሎታዎችን አለ ማለት ነው። እግዚአብሔር በዚህ ጊዜ የላካችሁ እናንተ በብዛታችሁ የሚያስደንቁ ምርጫዎች መካከል በውጤታማነት ለማስተዋል ምን እንደምትችሉ በእናንተ ላይ እምነት ስላለው ነው። በ1974 ዓ.ም ፕሬዚደንት ስፔንሰር ደብሊው ኪምቦል እንዲህ ብለዋል፣ ጌታ በእጆቻችን ውስጥ እኛ በማናስበው በላይ የሆኑ ቴክኖሎጂ ለመስጠት በጉጉት እንደሚጠብቅ አምናለሁ ብለዋል። እንዲሁም አድርጓል። የምታደርጉት በሰው ታሪክ ውስጥ ከነበሩ ሁሉ በጣም ጠቃሚ ከሆነ መሳሪያ ጋር ነው። ይህም ኢንተርኔት ነው። ከዚህም ጋር የተለያዩ ምርጫዎች መጥተዋል። ይምርጫዎቹ ብዛት ግን እኩል የሆነ ተቀባይነት ክፍሎች ይዞ ይመጣል። ዓለም በምታቀርባት ሁሉ ይበልጥ ጥሩ የሆነውና ከሁሉም ይበልጥ መጥፎ የሆነውን ለማግኘት እንድንችል ያደርጋል። በዚህ ታላቅ ነገሮች በአጭር ጊዜ ለማከናወን ትችላላችሁ፣ ወይም ጊዜያችሁን በሚያጠፉና ችሎታችሁን በሚያዋርዱ መጨረሻ በሌላቸው ነገሮች ራሳችሁን ለማጥመድ ትችላላችሁ። የኮምፒውተሩን መተየቢያ በመንካት ልባችሁ የፈለጉትን በፍጥነት ለማግኘት ትችላላችሁ። ይህም ዋናው መሠረታዊ መርሆ ነው። ልባችሁ ምንድን ነው የሚፈልገው? ወደ ምንድን ነው የምትሳቡት? ፍላጎታችሁ ወደ ምንድን ነው የሚመራችሁ? እግዚአብሔር እንደ ፍላጎታቸው እንደሚሰጣቸው እናም ሁሉንም ሰው በሰዎች በሥራቸው መሠረት እንደ ልባቸው ምኞት እንደሚፈርድባቸው አስታውሱ። ሽማግሌ ብሩስ አርመርካኪ እንዳሉት እውነተኛ ቢሆንም በምሳሌ የሕይወት መጽሐፍ በሰውነታችን ውስጥ የተጻፈ የሰዎች ሥራ መዝገብ ነው። ይህም ማለት እያንዳንዱ ሐሳብ፣ ቃል እና ሥራ በሰውነት ላይ ተጽዕኖ አለው። እነዚህም በሙሉ ምልክቶች በዘላለማዊ በመጽሑፍ የተጻፉትን እንደሚነበቡ ለመነበብ እንደሚችሉ ምልክት ጥለው ይሄዳሉ። ኢንተርኔቱም የኮምፒውተሩ መተበያ በምትነኩበት በሙሉ ፍላጎታችሁን ይመዘግባል። እነዚህም ፍላጎቶችን ለማሟላት የሚጠብቁ ብዙ ነገሮች አሉ። በኢንተርኔት መግለጫዎችን ስትፈልጉ ማን እንደሆናችሁ፣ የምታስተላልፉትን፣ የት እንደምትሄዱ፣ ለስንት ጊዜ በዚያ እንደቆያችሁና የምትወዱት ምን ነገሮች እንደሆኑ የሚገልጹ ነገሮች ወደ ኋላ ትታችሁ ትሄዳላችሁ። በዚህም መንገድ ኢንተርኔት እናንተ በኢንተርኔት የምታደርጉትን የሚመዘግብበት፣ በዚህም የኢንተርኔት ሕይወት መጽሐፍ ለእናንተ ይሠራል እና ሕይወትም ኢንተርኔት የምትፈልጉት ይሰጣችኋል። ይህም በቁልጣፍነት ያደርገዋል። ለፍላጎታችሁ ንጹሕ ከሆነ መልካም የሆኑትን ድርጊቶች ለማከናወን ቀላል ያስደርጋል። ኢንተርኔትም እነዚህን ያጎላቸዋል። ነገር ግን ከዚህ ተቃራኒ እውነትም ነው። ሽማግሌ ኒል ኤ ማክስዌል እንዳሉት በጣም የምንፈልገው ከዚህም በኋላ በመጨረሻ ምንም ይህም እኛ የምንሆንና ለዘላለም የምንቀበለው ነው። ፍላጎታችንን በማስተማርና በማሰልጠን ብቻ ነው እኛ ጠላት ሳንሆን ተባባሪ የምንሆነው። ውድ ወጣት ወንድሞቼ፣ ፍላጎታችሁን ለማሰልጠን በደንብ ካልጣራችሁ ዓለም ይህንን ያሰልጥንላችኋል። በየቀኑ ዓለም ፍላጎታችሁን ላይ ተጽዕኖ ለማግኘት አንድ ነገር እንድትዘጉ፣ በኮምፒውተር አንድ ነገር እንድትነኩ እና አንዳንድ ነገሮች እንድትጫወቱ፣ አንዳንድ ነገር እንድታነቡ ወይም እንድታዩ ለማባባል ይፈልጋል። በመጨረሻ ምርጫዎቹ የእናንተ ነው። እናንተ ነፃ ምርጫ ያላችሁ። ይህም ፍላጎታችሁን መመስራት ብቻ ሳይሆን ደግሞም ፍላጎታችሁን ለመምረጥ ለማጽራትና ከፍ ለማስደረግ የሚያስችል ኃይል ነው። ነፃ ምርጫ የሚሆን የሚችል ኃይል ነው። እያንዳንዳችሁ ምርጫ ለእናንተ ከመሆን ከምትችሉት የሚቀርቡ ወይም ወደ ርቀት የሚገፋ ነው። እያንዳንድ በኮምፒውተር መተየቢያ የምትነኩ ትርጉም አለው። ሁሉም ምርጫዎች የት ይወስዳቸዋል በማለት ራሳችሁን ጠይቁ። ካላችሁበት ሁኔታ በላይ በመመልከት ችሎታችሁን አሳድጉ። ሰይጣን እናንተን ለመቆጣጠር ይፈልጋል። ይህን የሚያደርገው አንድ ጥሩ መንገዱን ቢኖር ሱስ በሚሰጥ ጸባይ እናንተን በማጥመር ነው። እናንተ የምርት ትውልዶች ሊረዳችሁ ፍላጎታችሁን ለማሰልጠንና ቴክኖሎጂን የምትጠቀሙበትን ሊመራችሁ የሚችል አራት መሠረታዊ መርሆችን ልስጣችሁ። መጀመሪያ፣ ማን እንደሆናችሁ ማወቅ ውሳኔ ማድረግ ያቀልላል። ይህ እውነት ስለሆነ ያወቀ አንድ ጓደኛ ነበረኝ። ልጁ በወንጌል አድጎ ነበር፣ ነገር ግን በመንፈስ ይወላዘግ ነበር። ክህነቱን የጠበቀም አይደለም። በሚስዮን አልሄድም በሚልበት ጊዜ ወላጆቹ አዝነው ነበር። ጓደኛዬ ለልጁ ሐሳቡ ይቀይር ዘንድ በቅንነት ጸለየ። በቤተ መቅደስ ውጪ ለማግባት እንደወሰነ ሲነግራቸው ተስፋቸው ጠፋ። የፓትርያርክ በረከቱን እንዲያገኝም አባቱ ልጁን ለመነው። ልጁ በመጨረሻ ተስማማና ፔትርያርኩን በብቻውን ለመጎብኘት ችካለ። ከበረከት በኋላ ወደ ቤት ሲመለስ ብዙ ስሜት ነበረው። የሴት ጓደኛዋን በብቻዋ በሚያነጋግርበት ወሰዳት። አባትየው በመስኮት ወደ ውጪ ሲመለከት ሁለቱም እንባቸውን ሲጠርጉ ተመለከተ። በኋላም ለአባቱ ምን እንደደረሰ ነገረው። በታላቅ ስሜት በበረከቱ ጊዜ ከምድር ሕይወት በፊት ማን እንደነበረ በአእምሮ ታየው። ሌሎች ክርስቶስን እንዲከተሉ እንዴት ተጽዕኖ እንደነበረውና ጀግና እንደነበረም አየ። ማን እንደነበረ በማወቅ እንዴት ሚስዮን ለማገልገል አይችልም? ወጣቶች ማን እንደሆናችሁ አስታውሱ። ቅዱስ ክህነት እንዳላችሁም አስታውሱ። ይህ ኢንተርኔትን ስትጠቀሙበትና በሕይወታችሁ በሙሉ ትክክለኛውን ምርጫ እንድትመርጡ ያነሳሳችኋል። ሁለተኛ፣ የኃይል ምንጭን ተክሉ። በእጆቻችሁ ላይ ቅድሚያው የዕድሜዎች ጥበብ አላችሁ። ከዚህም በላይ አስፈላጊ በሚሆን የብሉይ ቃል ኪዳን ጀምሮ እስከ ቶማስ ኤስመንሰን የመጡ የነቢያት ቃላቶች አላችሁ። ነገር ግን ይህን በየጊዜው የእጅ ስልካችሁን ባትሪ ካልሞላችሁ ይህም ጠቃሚ አይደለም። እናም የጠፋችሁትና ግንኙነት የላችሁ ይመስላችኋል። ባትሪያችሁን ሳትሞሉ ለአንድ ቀን ለመቆየት ስታስቡበት አታስቡበትም። ከዚህም ስትወጡ የእጅ ስልካችሁን ባትሪ በሙሉ አስፈላጊ እንደሆነ በመንፈስ ቅዱስ በመሆን ከዚህ በላይ አስፈላጊ ነው። የስልካችሁ ባትሪ ለመሙላት በምትተክሉበት ጊዜ በመንፈስ ቅዱስ መነሳሳት የሚያዘጋጅው ከሆኑ ከሁሉም በላይ አስፈላጊ የሆነው እንደ ጸሎትና ቅዱስ መጽሐፍት ጥናት ራሳችሁን ለመተከል እንዳይቻላችሁ ራሳችሁን የምትጠይቁበት ማስታወሻ አድርጉት። አብዛኛዎቻችን የምናደርገውን ወዲያ አቁመን በእጅ ስልክ የምንቀበለው መልእክት እናነባለን። በጌታ መልእክት ላይ ከዚህ በላይ የሆነ አስፈላጊ ድርጊትን መስጠት አይገባንም። ሶስተኛ፣
owning a smartphone does not make you smart. But using it wisely can.
የእጅ ስልክ መኖራችሁ ጥበበኛ እንዲሆኑ አድርጋችሁ። ወጣት ልጆች በስልካችሁ መጥፎ ነገሮችን አታድርጉ። እኔ ምን እንደምናገር ታውቃላችሁ። ቴክኖሎጂ ከእናንተ በጣም አስፈላጊ ከሆነው እንድትወጡ የሚያደርጋችሁ አሉ። እናንተ የትም ባላችሁበት የሆናችሁ ሁኑ የሚል ነገር አለ። በምትነዱበት ጊዜ መኪናችሁን ንዱ። በክፍል ባላችሁ ጊዜ በምትማሩበት ላይ አትኩሩ። ከጓደኞቻችሁ ጋር ስትሆኑ እነሱን የሚያደርጉትን ተመልከቱ። ብዙ ነገሮችን በአንድ ጊዜ ማድረግ ከአንድ ነገር ወደ ሌላ ነገር ትኩረታችሁን መቀያየር ማለት ነው። እንደሚባለው ሁለት ጥንቸሎቶችን የምታባረሩ ከሆነ ሁለቱንም አትይዙም የሚል አለ። በመጨረሻም እግዚአብሔር ቴክኖሎጂ የሰጠውን ለእኛ ለምናደርገውን የእሱ የሚፈልገውን ለማከናወን ነው። እንደ ምርጥ ትውልዶች አባሎች እናንተ ቴክኖሎጂ ምን እንደሆነ ታውቃላችሁ። የራሳችሁን እድገትን ለመጨመርና ፍጹም ለመሆን እንድትችሉም አድርጉበት። ብዙ ስለተሰጣችሁም እናንተ ብዙ ይጠበቅባችኋል። የእሱን የእግዚአብሔርን ሥራም በሚቀጥለው ድረስ ለማድረግ ሞክሩ። ከበፊት ትውልድ የነበራቸው በፊት የሚያስቡበት በላይ ያለ የቴክኖሎጂ ችሎታ አላችሁ። እናንተ በኢንተርኔትና በሌሎች እንደዛ አይነት ነገሮች ዓለምን በሙሉና በጠገባችሁ ያሉትንም ላይ ተጽዕኖ ሊኖራችሁ ይችላል። ይህ የእግዚአብሔር ቤተ ክርስቲያን እንደሆነ መሰክራለሁ። በዚህ በእሱ ሥራ ለመሳተፍ ምርጫ ያደረጋችሁት እናንተ የእርሱ ምርት ትውልዶ ስለሆናችሁ ነው። በኢየሱስ ክርስቶስ ስም አሜን።
Thank you, brethren, for this inspired message.
We are now going to be able to do this.
Nearly 200 years ago, the American.
Rip Van Winkle was the Tarki Hona. Yetariku Wana Gazabari, Rip Huletana Grochen, Sraunena, Mistun Bamaso Gerbicha, Gobazihonaso, Nebel. Andekan, Koshogar, Betralai, Zorzorosil, Liu, Livsela Bussusa, Sichawatuna, Sichawat, Sitatu, Aganyacho, Kanersu, Andand Matatochachon Katakabala Bohala, Rip Dekamo, and now I know Chun Latinish Gizet, Chafana, I know Chun and Dagana Sikaft, Wushao Vazia, Balamaganyatu, Tamanjau, Zugual, and now Mahun Rajim, Tim and Dalo, Simalakat, Tadanaga, Tadanaga, Rip. Rip Weda Mandaru Simales, Hulum Nagroj Takayroal Agen Mistum Motalech, Guadagnochum Yellum, and Nam Babunabet, West in a borough, Sustenyon August George Zell, by General George Washington Zell Tatakutwal. Rip Van Winkle Lahayamet Tanyitonabar Bazimuneta. Bahagarust Asdenak in a borough Gizochen, Saya Chalafu. በአሜሪካ አብዮት ጊዜም ተኝቶ ነበር በግንቦት 1966 ዶክተር ማርቲን ሉተር ኪንግ ታናሹ አብዮቱ እስካልፋቹ ድረስ አትተኙ በሚለው ንግግራቸው ውስጥ ይህንን ታሪክ ተጠቅመው ነበር። ዛሬ ግን ይህን ጭብጥ መልእክት ለመጠቀምና የእግዚአብሔር ካህናትን በሙሉ በመልሶ በተቋቋመው ስራ ውስጥ እየተሳተፋችሁ ነውን በማለት ለመጠየቅ እፈልጋለሁ። አንዳንድ የወንጌል ዳግም መመለስ በኋላችን እንደሆነ እናስባለን። ጆሴፍ ስሚዝ መጽሐፈ ሞርሞንን ተርጉሟል። የክህነት ቁልፎችን ተቀብሏል። ቤተ ክርስቲያን ተደራጅታለች። በእውነት ግን የዳግም መመለስ የሚቀጥል ስራ ነው። አሁን የምንኖርበት ነው። ይህም እግዚአብሔር የገለጻቸውን ሁሉ እናም አሁን የሚገልጻቸውን እና ገና የሚገልጻቸውን ብዙና አስፈላጊ ነገሮች የያዘ ነው። ወንድሞች፣ በዚህ ጊዜ የሚገኙት አስደሳች ነገሮች በአዳኝ ኢየሱስ ክርስቶስ አስገራሚ ዳግም ምጽአት ጊዜ ለሚፈጸሙት ነገሮች አስቀድመው ተነግረው የነበሩ መዘጋጃዎች ናቸው። ይህም በዓለም ታሪክ ውስጥ ከሁሉም በላይ አስደናቂ የሆነ ጊዜ ነው። የጥንት ነቢያት ጊዜያችንን ለማየት በጉጉት ይፈልጉ ነበር። የምድር ሕይወታችን ሲፈጸም፣ ስለዚህ የሕይወታችን ታላቅ ትርጉም ባለው ጊዜና የጌታን ሥራ ወደፊት በመግፋት ምን ያህል ተሳታፊነት እንደነበረን አጋጣሚዎችን ለማካፈል እንችላለን? በሙሉ ልባችን፣ በኃይላችን፣ በአእምሯችን እና በጥንካሬያችን በኃይል ሰራን ለማለት እንችላለንን? ወይም ደግሞ ኃላፊነታችሁ እንደ ተመልካች ብቻ እንደሆነ በግዴታ የምታሳውቁ ትሆናላችሁን? የእግዚአብሔርን መንግሥት በመገንባት ሥራ በሚመለከት ተሳታፊ አለመሆን ቀላል የሚሆንበት የተለያዩ ምክንያቶች እንደሚኖሩ አስታውሳለሁ። ከነዚህ ውስጥ ታላቅ የሆኑትን ሶስቱ ልጥቀስ። ማንኛውንም እናንተን የሚመለከት ከሆነ እንድታሰላስሉት እጋብዛችኋለሁ። ለማሻሻል የሚቻል ከሆነ ለማሻሻል ምን መቀየር እንደሚችሉ እንድታስቡበት እጠይቃለሁ። የመጀመሪያ ራስ ወዳድነት። ራስ ወዳጅነትን የሚወዱት ከሁሉም በላይ የራሳቸውን ፍላጎትና ደስታ ይፈልጋሉ። ራስን ለሚወድ ሰው ዋናው ጥያቄ ለእኔ ምን ጥቅም አለው የሚል ነው። ወንድሞች፣ ይህ ጸባይ የእግዚአብሔርን መንግሥት ለመገንባት ከሚያስፈልገው መንፈስ ተቃራኒ እንደሆነ እንደምትመለከቱ እርግጠኛ ነኝ። ሌሎችን ለማገልገል በላይ ራሳችንን ለማገልገል ስንፈልግ ቀዳሚ ማከናወን የሚያስፈልጉን ራስ ታዋቂነትና ደስታ የሚያተኩሩ ናቸው። የድሮ ትውልዶች በተለያዩ ስስቶችን ይታገሉ ነበር። ነገር ግን ዛሬ በእነዚህ ከእነርሱ ጋር በጣም እየተፎካከርን ነው። በቅርብ የኦክስፎርድ መዝገበ ቃላት ላይ የግል ፎቶን ማንሳት የሚል ትርጉም ያለው ቃል የዓመቱ ታዋቂ ቃል ነው ብለው ማወጃቸው አጋጣሚ አይደለም። ሁላችንም ታዋቂ ለመሆን ፍላጎት አለን። እናም በመዝናናት እና ራሳችንን በማስደሰት ምንም ጥፋት የለውም። ነገር ግን የዓለም ጥቅምና ሙገሳን መፈለግ የሚያነሳሳን ዋና ነገር ከሆነ ለጌታ ሥራ በፈቃደኝነት ስንሳተፍ የሚመጡት እያንዳንዱ እና አስደሳች አጋጣሚዎች ያመልጡናል። መፍትሄው ታዲያ ምንድን ነው? መልሱ እንደ ሁል ጊዜም በክርስቶስ ቃላት ውስጥ ይገኛሉ። በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታልና ስለ እኔና ስለ ወንጌሌ ነፍሱን የሚያጠፋ ሁሉ ግን ያገኛታል። እግዚአብሔርንና ሰዎችን ለማገልገል እና ወደ አዳኝ ሕይወታችንን በሙሉ ልባችን አሳልፈው የሚሰጡ ራስን የሚወዱ ስተኞች ስተኞች በህይወታቸው ሊያጋጥማቸው የማይቻል የህይወትን ሀብትን እና ሙሉነትን ያገኛሉ። ራስ ወዳጅነት ያልሆኑት ያላቸውን ይሰጣሉ። ከነዚህ ታላቅ ተጽዕኖ የሚኖራቸው የፈገግታ የእጆችን መጨበጥ የማቀፍ ለማዳመጥ ጊዜ መውሰድ የሚያብረታቱ ቃላት ወይም እንደምታስቡላቸው የሚያሳይ ምልክት አይነት ትንሽ የልግስና ስጦታዎች ሊሆኑ ይችላሉ እናም ህይወቶችን ይቀይራሉ። ከባለቤቶቻችንና ከቤተሰቦቻችን በተጨማሪ ሰዎችን የማፍቀርና የማገልገል መጠን የሌላቸውን እድሎች ስንጠቀምባቸው እግዚአብሔርን የማፍቀርና የማገልገል ችሎታችን በጣም ይጨምራሉ። ሌሎችን የሚያገለግሉ በመልሶ በተቋቋመው ስራ ውስጥ ይሳተፋሉ። በዚህ ዓለም በመልሶ በተቋቋመው ስራ ውስጥ እንዳንሳተፍ ከሚያደርጉ አንዱ ነገር ሱስ ነው። ሱስ በአብዛኛው ጊዜ የሚጀምረው በቀስታ ነው። ሱስ በተደጋጋሚ ስራ ምክንያት ጸባይ የሚሆን ነገር ነው። መጥፎ ልምዶች ለማጥፋት የሚችሉ ሱስ ለመሆን የሚያስችሉ አቅም አላቸው። የሚያስሩ እንደ ወሲብ ነገሮችን መመልከት፣ መጠጥ፣ ወሲባዊ ግንኙነት፣ አደንዛዥ እጽ፣ ትንባሆ፣ ቁማር፣ ምግብ፣ ስራ፣ ኢንተርኔት ወይም እውነት የሚመስሉ መጫወቻዎች አይነት የሱስ ሰንሰለቶች ልዩ አይነት ቅርጽ ሊኖራቸው ይችላሉ። ጠላታችን ሰይጣን በጌታ መንግስት ውስጥ ሚስዮኖቹን የሚያከናውንበት መለከታዊ ችሎታዎችን ለማስቀል ብዙ የሚወዳቸው መሳሪያዎች አሉ። እንደ ልዑል ልጆቹ በፈቃደኝነት እጆቻቸው በሚያጠፋው ሱስ ሰንሰለት እንዲታሰሩ ለመስጠት ፈቃደኞች እንደሆኑ በመመልከቱ የሰማይ አባታችን ያዝናል። ወንድሞች፣ ሁሉን የሚችል እግዚአብሔር ዘላለማዊ ክህነት አለን። የልዑል እግዚአብሔር ወንድ ልጆችና ለመናገር በማይቻል ችሎታም ባርኮናል። ከሁሉም በላይ ታላቅ የሆነውን መለኮታዊ ችሎታችንን ለማከናወን እንድንችል የታቀደነን። በምድራዊ ፍላጎትና በሱስ ምክንያት መለኮታዊ ችሎታችንን ለመገደብ የታቀደልን አይደለንም። ታዲያ መፍትሄውስ ምንድን ነው? በመጀመሪያ ሊገባን የሚያስፈልገው ሱስን መከላከል ከሱስ ለመንጻት ከመታገል የቀለለ እንደሆን መረዳት ነው። አዳኝ እንዳለው ከእነዚህ ነገሮች ማንኛቸውም ወደ ልባችሁ እንዲገባ አትፍቀዱ። ከብዙ ዓመት በፊት ፕሬዝዳንት ሞንሰን እና እኔ የአየር ኃይል ቁጥር አንድ ተብሎ የሚጠራውን የአሜሪካ ፕሬዝዳንት የሚጓዙበት አስደናቂ አውሮፕላን ላይ ለመጎብኘት እድል ተሰጠን። ኃይለኛ የጥንቃቄ ፍተሻዎች ነበሩ። እናም ነቢዩ አውሮፕላኑ ውስጥ ከመግባታቸው በፊት ጠባቂዎቹ ሲፈትሿቸው ስመለከት ፈገግ ብዬ ነበር። አዛዥ የነበረው የአውሮፕላን አብራሪ የአብራሪውን መቀመጫ እንድቀመጥበት ጋበዘኝ። ለብዙ ዓመታት አብራራቸው የነበሩ አይነት አስደናቂ ማብራሪያ መዚን ላይ እንደገና መቀመጥ በጣም አስደናቂ አጋጣሚ ነበር። ባህርና ክፍለ ሀገሮችን በማቋረጥ የመብረር ትዝታዎቼ ልቤንና አምሮዬን ሞሉ። በዓለም የተለያዩ የአውሮፕላን ማረፊያ ቦታዎች በሚያስደስት ሁኔታ መነሳትና ማብራሬን አስታወስኩ። ሳላስበውም አውሮፕላኑ በማበርበት መሳሪያዎች ላይ እጄችን አሳረፍኩኝ። ከዚያም ጊዜ የቶማስ ኤስ ሞንሰን ተወዳጅ እና የማይሳሳት ድምፅ ከኋላ መጣ። ዲተር፣ እሱን እንኳን አታስበው አሉኝ። ይህንን ማለቴ እንኳን ሳይሆን ነገር ግን ነገር ግን ፕሬዝዳንት ሞንሰን ባይምሮ ላይ የነበረውን የተመለከተ ይመስላል። ማድረግ የማይገባን ነገር ለማድረግ ፈተና ሲመጡብን ከሚያፈቅር ቤተሰብ ወንድሞች እና ውድ ነቢያቶችና ሁልጊዜም ከአዳኝ የሚመጡትን ማስጠንቀቂያዎች እናዳምጥ። ሱስን ከሁሉም በላይ በፍጹም የሚከላከለው አለመጀመሩ ነው። ራሳቸውን በሱስ አጥብቆ የተያዙትስ መጀመሪያ ተስፋ እንዳላችሁ እባካችሁ ወቁ። ከምታፈቅሯቸው ከቤተ ክርስቲያን መሪዎች እና ከሰለጠኑ አማካሪዎች እርዳታ ፈልጉ። በቤተ ክርስቲያኑ የቤተ ክርስቲያን መሪዎች በኢንተርኔት እና በአንዳንድ ቦታዎች በኤልዲኤስ ፋሚሊ ሰርቪስ በኋለኛው ቀን ቅዱሳን የቤተሰብ አገልግሎት ድርጅቶች ከሱስ የሚዳንበት እርዳታ ቤተ ክርስቲያኗ ታቀርባለች። በአዳኝ እርዳታ ከሱስ ነፃ ለመሆን እንደምትችሉም ሁልጊዜም አስታውሱ። ረጅም አስቸጋሪ መንገድ ይሆናል፣ ነገር ግን ጌታ እናንተ ላይ ተስፋ አይቆርጥም፣ ያፈቅራችኋል። ከሁሉም በላይ አስፈላጊ የሆነው ነገር ቢኖር ሁልጊዜም መጣል ነው። አንዳንዴ ሰዎች ውጤታማነታቸውን ከማግኘታቸው በፊት በተደጋጋሚ መጣል አለባቸው። ስለዚህ አታቁሙ፣ እምነታችሁን አታጥፉ። ልባችሁን ወደ ጌታ አቅርቡ፣ እናም የመዳን ኃይል ይሰጣችኋል፣ ነጻም ያደርጋችኋል። ወንድ ወንድሞቼ፣ ወደ ሱስ ከሚመሩት ጸባዮች ራሳችሁን አስወግዱ። ይህን የሚያደርጉትም ልባቸውን፣ አእምሯቸውን እና ጥንካሬያቸውን እግዚአብሔር ለማገልገል መስዋዕት ለማድረግ ይችላሉ። በመልሶ መቋቋምም ሥራ ውስጥ ይሳተፋሉ። በዚህ ሥራ በሙሉ ከመሳተፍ ከሚያስወግዱን ሦስተኛው የሚያጋጥሙን ብዙዎች የሚፎካከሉ ቅድሚያዎች ናቸው። አንዳንዶቻችን በጣም በሥራ ተጠምደን ወደ ተለያዩ መንገዶች በ12 እንስሳት እንደምንጎተት ጋሪ አይነት ይሰማናል። ብዙ ኃይል ይጠቀማል፣ ግን ጋሪው ምንም አይሄድም። በብዙ ጊዜ ከሁሉም የሚሻለውን ጥረታችንን፣ ልምዳችን፣ ስፖርትን፣ ለሥራ የምንወደውን እና የህብረተሰብን ወይም የፖለቲካን ጉዳይ በመከታተል ላይ መስዋዕት እናደርጋለን። እነዚህ ነገሮች ሁሉ መልካም እና የሚከበሩ ናቸው። ነገር ግን ከሁሉም በላይ ቅድሚያ ሊኖራቸው ለሚገቡ ነገሮች እና ኃይል ይተወልናልን? መፍትሄውስ ታዲያ ምንድን ነው? እንደገናም ይህ የሚመጣው አዳኝ ከአዳኝ ቃላት ነው። ጌታ አምላክን በፍጹም ልብ፣ በፍጹም ነፍስህም፣ በፍጹም አሳብህም ውደድ። ታላቂቱና ፊተኛይቱ ትእዛዝ ይች ናት። ሁለተኛውም ይህችን ይመስላል። እርሷም ባልንጀራን እንደ ራስ እንደ ነፍስ ውደድ የምትለው ናት። ከእነዚህ ሁለት ቃላት ታላቅ ቅድሚያዎች በስተቀር በሕይወት የሚገኙ ሌሎች ሁለተኛዎች መሆን ይገባቸዋል። በቤተ ክርስቲያን አገልግሎትም የደቀ መዛሙርትነትን ልብ ወይም ፍላጎት ሳይኖር መደረግ የሚገባውን በማከናወን ብቻ ብዙ ጊዜያችን ማሳለፍ ቀላል ነው። ወንድሞች፣ ባልንጀሮቻችን ለማፍቀር የልብ ውሳኔ አድርገናል። እናም ያንን ፍቅር በቃልና በስራ ለማሳየትም ፈቃደኞች ነን። ያም የኢየሱስ ክርስቶስ ደቀ መዛሙርት መሆን ማንነት ነው። በእነዚህ መሠረታዊ መርሆች የሚኖሩትም በዳግም መመለስ ጊዜ አያንቀላፉም። ሐዋርያው ጳውሎስ እንደ ጻፈው፣ ስለዚህ አንተ የምትተኛ ንቃ፣ ከሙታንስ ተነሳ፣ ክርስቶስም ያበራልሃል። ውድ ወንድሞቼ፣ የብርሃን ልጆች እንደሆናችሁ ወቁ። ራስ ወዳጅነትን አትፍቀዱ። ወደ ሱስ የሚቀየሩ ጸባዮችን አትፍቀዱ። የሚፎካከሩ ቅድሚያዎች ችላ ወደ ማለት ወይም ከሚባርክ ደቀ መዛሙርትነትና ልዑል ከሆነው የክህነት አገልግሎት ለይቶ እንዲመራችሁ አትፍቀዱ። ይህም ቅዱስ ስራ በጣም አስፈላጊ ሆነ እንደሆነ ግለሰቦች እንደ ቤተሰቦች እንደ ክርስቶስ ቤተክርስቲያን የግማሽ ልብ ጥረት ብቻ መስጠት የማይገባ አይደለም። የኢየሱስ ክርስቶስ ደቀ መዝሙር መሆን በሳምንት አንድ ቀን ወይም አንድ ቀን አንድ ጥሪ ብቻ አይደለም። ይህ ሁልጊዜ የሚደረግ ጥረት ነው። ጌታ ለእውነተኛ የክህነት ባለሥልጣኖች የሰጠው የተስፋ ቃል ታላቅ ሆኖ ለመረዳት የሚያስቸግር ነው። ለእነዚህ ሁለት ክህነቶች ታማኝ የሆኑት እና ጥሪያቸውን ለሚያጎሉት ሰዎችንም ወደ ማደስ የተጸደቁ ናቸው። ስለዚህ አባታችን ያለውን ሁሉ ለእነርሱ ይሰጣቸዋል። የኢየሱስ ክርስቶስ ክፍያ የሚያጸዳው ኃይል እና የመንፈስ ቅዱስ የሚቀይረው ኃይል የሰው ዘርን ለመፈወስና ለማዳን እንደሚችል መሰክራለሁ። እርሱንም ፈቃደኛ በሆነው አእምሮና በሙሉ ልብ ዓላማ እንድንከተል የሰጠንን አዳኝ ጥሪ ማዳመጥ የእኛ መብት ነው። ቅዱስ ኃላፊነትና ደስታ ነው። እኛም የታሰራችሁበትን ሰንሰለት አውልቁ፣ ከጨለማው ውስጥ ውጡ፣ ከትቢያም ተነሱ። እንንቃ፣ መልካም በማድረግ አንድከም፣ ምክንያቱም የታላቅ ሥራን መሠረት እየሠራን ነው። እንዲሁም ለአዳኝ በዳግም መመለስ የተዘጋጀን ነን። ወንድሞቼ፣ የምሳሌያችሁን ብርሃን በዳግም በተመለሰው እውነት መብትና በኃይል ላይ ስትጨምሩ በመልሶ በተቋቋመው ሥራ ውስጥ ተሳተፉ። ስለዚህም ነገሮች የምመሰክረው እና በረከቴን የምሰጣችሁ በኢየሱስ ክርስቶስ ስም ነው። አሜን።
My dear brothers, I'm grateful to be in this meeting with you tonight. Pray that
the Spirit ከናንተ ጋራ በመሆን ደስ ብሎኛል። የእግዚአብሔር መንፈስ ከነኛና ከናንተ ጋራ ይሁን። ታላቅ ተምሳሌት መካከላችን ወይ መጥፎ ተምሳሌዎች አሉ። ተወልጄ ያደኩት ፕሪስተን ኒው ጀርሲ በሚባል በአሜሪካ ሀገር ውስጥ ነው። እኛ በምንኖርበት አቅራቢያ የነበሩ ታዋቂ የስፖርት ቡድን ማዕከላት በኒውዮርክ ነበሩ። የሶስቱ ቤዝቦል ቡድኖች መሪዎች ነበሩ፣ የብሩክሊን ዳጀርስ፣ የኒውዮርክ ጃይንትስ እና የኒውዮርክ ያንኪስ። ፊላዴልፊያም ቤት በይበልጥ የአትሌት እና የፊሊ ቤዝቦል ቡድኖች መኖሪያም ነበረ። ጆ ዲማጂዮ ለኒውዮርክ ያንኪስ ይጫወት የነበረው የቤዝቦል ጀግናዬ ሆነ። ወንድሞቼ እና ጓደኞቼ ከቤታችን ቀጥሎ ባለው ትምህርት ቤት ቤዝቦል ሲጫወቱ ልክ ጆ ዲማጂዮ ያደርገው ብዬ እንዳሰብኩት እመታው ነበረ ኳሱን። ያ ቴሌቪዥን ከመኖሩ በፊት ነበረ። ስለዚህ የሱን አመታት ለመኮረች የጋዜጣ ምስሎችን ብቻ ነበረ ጠቀም የነበረው። ያደኩኝ ስመጣ አባቴ ወደ ያንኪ ስቴዲየም ይዞኝ ሄደ። ያኔ ነው ጆ ዲማጂዮን ሲጫወት ያይቸው የነበረው። አሁንም እዚያ እንዳለሁኝ ይመስለኛል። በመምቻው ሲመታ እና የቤዝቦል ኳሱ በቀጥታ ወደ ሜዳው መሃል ስትበር በአእምሮዬ ማየት ችላለሁ። አሁን የቤዝቦል ችሎታዬ እንደ ልጅነት ጀግኖቼ በፍጹም አልነበረም። ነገር ግን ቤዝቦል ጥሩ አርግቼ መትቻለሁ። ጥቂት ጊዜያትን እንደቻልኩት መጠን የሱን ኃይል አመታት ኮርጃለሁ። ጀግኖችን ስንመርጥ አስበንም ሆነ ሳናስብ ከነሱ ውስጥ ይበልጥ የምናደንቃቸው መኮረጅ እንጀምራለን። በደስታ በልጅነቴ ጠቢቦች ወላጆቼ ታላቅ ጀግኖች በመንገዴ አደረጉ። የቤዝቦል ጀግናዬን ሲጫወት እንዳይ አባቴ አንዴ ብቻውን ወደ ኒውዮርክ ያንኪ ስቴዲየም ወሰደኝ። ነገር ግን ጀግናው የሆነው የክህነት ሰውን ሁሌ እሁድ እንድመለከት አደረገ። ያ ጀግና ሕይወቴን ቀረጸው። አባቴ በቤታችን የምንገኝበት የትንሹ ቅርንጫፍ ፕሬዝዳንት ነበረ። ቅርንጫፉ ከ30 ሰዎች በላይ አስተናግደው ያውቀም። እናቱን ለስብሰባ በመኪና ያመጣ እንደነበረ ወጣት ነበር። ወደ ቤት ግን ገብቶ አያውቅም። አባል ስላልነበረ ወደ ቤታችን እሱ በመጋበዝ የተሳካለት አባቴ ነበረ። ተጠመቀ እና ብቸኛው እና የመጀመሪያው ያሮናዊ የክህነት ስልጣን መሪም ሆነ የክህነት ጀግናይም ሆነ። ለአንድ የእሳት እንጨት በመቁረጥ ስራ ከጨረስን በኋላ የሰጠኝን የእንጨት ቅርጽ አሁንም አስታውሳለሁ። ለእግዚአብሔር አገልግሎት ትክክለኛ ክብር መስጠት ምንም እንደማለት ተምሬያለሁ። በዚያ ትንሽዬ ቅርንጫፍ ውስጥ ሌላ ጀግና መረዝኩ። አረንጓዴ የመደብ ልብስ ለብሶ ወደ ስብሰባ የሚመጣው የአሜሪካ የባህር ኃይል ሰራተኛ ነበረ። የጦር ጊዜ ነበረ። ስለዚህ ያ በራሱ የኔ ጀግና አደረገው። በትምህርቱ እንዲቀጥል በባህር ኃይል ወደ ፕሪስቲን ዩኒቨርሲቲ ተልኮ ነበረ። ከጦር የደንብ ልብሱ በይበልጥ የፕሪስቲን ዩኒቨርሲቲ እግር ኳስ እንደ አምበል ሆኖ በፓልመር ስቴዲየም ሲጫወት ተመለከትኩት። የዩኒቨርሲቲው ቅርጫት ኳስ ቡድን ውስጥ ሲጫወትም አየሁት። እናም እንደ ኮከብ ሲቀልብ የቤዝቦልን ኳስ አየው። በይበልጥ ደግሞ በቀኝም በግራም እጄ እንዴት የቅርጫት ኳስን እንደሚወረወር ሊያሳየኝ ወደ ቤቴ መጣ። በጥሩ ቡድኖች ወደፊት ስለምጫወት ጥበቡ እንደሚያስፈልገኝ ነገረኝ። ያኔ አልተገነዘብኩትም ነበረ። ነገር ግን እሱ ለዓመታት የእውነተኛ ክህነት ሰው ተምሳሌት ነበረ። እያንዳንዳችሁ መሆን ብትፈልጉም ባትፈልገውም የክህነት ሰው ተምሳሌት ትሆናላችሁ። ክህነትን ስትቀበሉ የተለኮሰ ሻማ ትሆናላችሁ። በዙሪያችሁ ሁሉ ላሉ ሰዎች መንገዱን እና እንድታበሩላቸው ጌታ የሻማ ማስቀመጫ ላይ አድርጓቸዋል። ይሄ በተለይ በክህነት ጉባኤያችሁ የሚሰራ ታላቅ ተምሳሌት፣ መካከለኛ ወይንም መጥፎ ተምሳሌት መሆን ትችላላችሁ። ለእኛ ትርጉም የለውም ብላችሁ ልታስቡ ትችላላችሁ። ነገር ግን ለጌታ ትርጉም አለው። በዚህ መልኩ እሱ ተናግሮታል። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አትችልም። ማብራትም አብርተው ከእንቅብ በታች አይደለም እንጂ በመቁረጥ ላይ ይኖራታል። በቤትም ላይ ሁሉም ያበራል። መልካም ስራችሁን አይተዉ። በሰማይ ያለውን አባታችሁን እንዲከብሩ ብርሃንን እንዲሁ በሰማይ ይበራ። የኔ ጀግኖች የነበሩት የክህነት ተሸካሚዎች ሶስት ጋራ ልጫዎች አየዋችሁ። እነሱ ያደረጉትን እናንተ ማድረግ ትችላላችሁ፣ ሌሎች ምሳሌ እንዲከተሉ በማድረግ። የነዚህ የክህነት ተሸካሚ ባህሪዎቻቸው ሶስት መገለጫዎቻቸውን አይቻለሁ። አንዱ ቀጣይነት ያለው ጸሎት ነው። ሁለተኛው የማገልገል ልምድ ነው። ሶስተኛው ደግሞ ታማኝነት ነው። ሁላችንም እንጸልያለን። ነገር ግን መሆን የምትፈልጉት የክህነት ተሸካሚ በየጊዜው እና በልቡ ይጸልያል። በምሽትም በጉልበታቸው ተንበርክከው እና ለቀኑ በረከቶች እግዚአብሔርን ታመሰግናላችሁ። ስለ ወላጆቻችሁ፣ መምህሮቻችሁ እና ለመልካም ላሉ ታላቅ ምሳሌዎች ታመሰግናላችሁ። በጸሎታችሁ በተለይ ማን እና እንዴት በቀጣዩ ጊዜ ሕይወታችሁን እንደሚባርከው ትጸልያላችሁ። ያ ከጥቂት ደቂቃ በላይ እና ከማሰብ በላይ ይጠይቃል። ይደንቃችኋል እና ይለውጣችኋል። ይቅር ለማለት ስትጸልዩ ራሳችሁ ሌሎች ይቅር ስትሉ ታገኙታላችሁ። ለደግነት እግዚአብሔርን ስታመሰግኑ የእናንተንን ደግነት የሚፈልጉ ሌሎችን በስም ታስታውሳላችሁ። እንደገና ያ ተመክሮ በየጊዜው ይደንቃችኋል፣ እናም ከጊዜ በኋላ ይለውጣችኋል። በዚ ትጉዝ ጸሎት ከመትቀየሩበት መንገድ አንዱ በእውነት የእግዚአብሔር ልጅ መሆናችሁን ይሰማችኋል። የእግዚአብሔር ልጅ መሆናችሁን ስታውቁ ከእናንተ የበለጠ እንደሚጠብቅ ታውቃላችሁ። እንደ ልጁ የእርሱንና የተወዳጁ ልጁን ኢየሱስ ክርስቶስ ትምህርቶችን እንድትከተሉ ከእናንተ ይጠብቃል። ለሌሎች ለጋስ እና ደግ እንድትሆኑ ይጠብቃል። ኩራተኛ እና ራስ ተኮር ከሆናችሁ በእናንተ ያዝናል። የሌሎችን ፍላጎት ከራሳችሁ እንድታበልጡ ይባርካችኋል። አንዳንዶቻችሁ አሁንም ቢሆን ራስ ወዳድ ያልሆነ የክህነት አገልግሎት ምሳሌዎች ናችሁ። በቤተ መቅደስ በዓለም ዙሪያ የክህነት ተሸካሚ ፀሐይ ሳይወጣ ይደርሳሉ። አንዳንዶቹ ፀሐይ ከጠለቀ በኋላ ቆይተው ያገለግላሉ። ለጊዜው እና ለሥራው መስዋዕትነት መታወቅ ወይንም ሕዝባዊ አድናቆት በዚህ ዓለም የለም።
Rather than fatigue in the faces of those who serve there early and late, I know there are great rewards in this life for that type.
ከረፈደ የሚያገለግሉ ሰዎች ፊት የድካም ይልቅ ደስታን ስመለከት ለያዙ አይነቱ ራስ ወዳድ ያልሆኑ የክህነት አገልግሎት ታላቅ ሽልማት እንዳለው አውቃለሁ። ነገር ግን ካገለግሏቸው መንፈሶች ዓለም ካሉ ጋራ የሚያገለግሉ የደስታ መልእክት ብቻ ነው።
Just a few months ago he was not yet a member.
የቀኑ ሚስዮናዊ እንዲያስተምሩ አቻው ሰዎችን የሚመጣ የቅርንጫፍ ፕሬዝዳንት አውቃለሁኝ። ከጥቂት ወራት በፊት እሱ ገና የቤተክርስቲያን አባል አልነበረም። ሱን በሱ ምክንያት ሚሶናውያን ያስተማሩ ለሌሎች ብርሃን ሊሆኑ ቻሉ። የእግዚአብሔር ልጆች ስትጸልዩ ሌሎችን ስታገለግሉ የእግዚአብሔር ልጆች ስለመሆናችሁ ያላችሁ እውቀት ያድጋል። በምንም አይነት መልኩ ታማኝ ባትሆኑ እንደሚያዝንባችሁ ይበልጥ ታውቃላችሁ። ለእግዚአብሔርና ለሌሎች ቃላችሁን ለመጠበቅ በይበልጥ ጽኑ ትሆናላችሁ። የራሳችሁን ያልሆነ ነገር ስለመውሰድ ይበልጥ ለሰሮቻችሁ ትታመናላችሁ። በሥራችሁ ላይም ስኬታማ ትሆናላችሁ። የቤት ለቤት አስተማሪዎች መምጣት አለመምጣታቸውን ከማሰብ ይልቅ እናንተ እንድታስተምሯቸው ተጠርታችኋል። ልጆች እናንተ ጉብኝት በጉጉት ይጠብቃሉ። ያደጉ ሲመጡ ጌታን በማገልገል የራሳቸውን መስመር እንዲያበጁ የክህነት ጀግኖች አድርጋችኋል። ያ የተባረከ ምሳሌ አሁን ወደ ሶስተኛው ትውልድ ተሸጋግሯል። መልእክቴ ስለ ምስጋናም ነው። ስለ ጸሎታችሁ አመሰግናለሁ። ሁሉ መልስ እንደሌላቸው በመንገንዘብ በጉልበታችሁ ስለምትንበረከኩ እና ስለምትጸልዩ አመሰግናለሁ። ምስጋናችሁ ለመግለጽ እና በሕይወታችሁ በተሰባችሁ ላይ በረከቱ እንዲመጣ ከሰማይ ከእግዚአብሔር ትጸልያላችሁ። ለሌሎች ስለምትጸጹት አገልግሎትም አመሰግናችኋለሁ። በዚህ ዓለም ከአገልግሎታችን ዋጋ የምንፈልግ ከሆነ ታላቅ በረከቶችን እንደምናጣ ጌታ አስጠንቅቆናል። ይህንን ቃላቶች እናስታውሳለን። ለሰዎች ትታዩ ዘንድ መስዋዕታችሁን በፊታችሁ እንድታደርጉ ተጠንቀቁ። ያለዚያ በሰማይ ባለው አባታችሁ ዘንድ ዋጋ የላችሁ። እንግዲህ መስዋዕት ስታደርጉ ግብዞች በሰው ዘንድ ሊከበሩ በመኩራብ በመንገድም እንደሚያደርጉት በፊት መልክ አታስነፉ። እውነት እላችኋለሁ እናንተ መስዋዕት ስታደርጉ ቀኝ የምትሰራውን ግራ አይወቅ። መስዋዕት በስውር እንጂ እና በስውር የሚያይ አባት በግልጥ ይከፍለዋል። ታላቅ ከህን ተሸካሚ የሆኑ ተምሳሌዎች የጀግንነቶች ብቃት እንዳላቸው በቀላሉ አይገነዘቡም። በርግጥ እኔ የማደንቃቸውን ነገሮች ለማየት የሚቸግራቸው ይመስላል። አባቴ በኒው ጀርዚ የነበረች ትንሽ ቅርንጫፍ ታማኝ ፕሬዝዳንት እንደነበረ ተቀሽ ነበር። ቀጥሎም የቤተ ክርስቲያን የሰንበት ጠቅላይ አመራር ነበረ። ዛሬ እኔ ስለ እሱ የክህነት አገልግሎት ለማውራት በትህትና ለማውራት በቅቻለሁ። የልጅነት ጀግናዬ ለነበረው የባህር ኃይል አባልም ይህ ይሰራል። ስለ ክህነት አገልግሎት ወይንም ስለ ላካቸው ነገሮች በፍጹም ነግሮኛል አያውቅም። በቃ እሱ ዝም ብሎ አገልግሎት ሰጠ። ሌሎች ሌሎችን በክህነታችሁ መባረክ ለምትፈልጉት የመመክራችሁ እግዚአብሔር ብቻ ስለሚያውቀው ግላዊ ሕይወታቸው ነው። ከእርሱ ጸልዩ። በሕይወታችሁ መልካም ስለሆነ ሁሉ አመስግኑ፣ አገልግሎትም ስጡ። ይቅር ማለት እንድትችሉ፣ ይቅር መባል እንድትችሉ ጸልዩ። ከሁሉም በላይ ከምትሰጡ አገልግሎት ሌሎች ለዘላለማዊ ሕይወት እንዲጠብቁ ከመርዳት በላይ እንደሌለው አስታውሱ። ክህነታችንን እንዴት መጠቀም እንዳለብን እግዚአብሔር የሚለወጥ ምሬት ሰጥቶናል። እሱ የዛ ፍጻሜ ምሳሌ ነው። በእርሱ ምርጥ የምድራዊ አገልግሎት ትንሽ ክፍል ውስጥ የምናየው ምሳሌ ነው። እናም ጌታ ለሙሴ አለው፣ ሰማይ ብዙ ናቸው እና ለሰው ሊቆጠሩ አይችሉም፣ ለእኔ ግን ይቆጠራሉ፣ የእኔም ናቸው። እናም አንድ ምድር እና ሰማይ ያልፋል እና ምሳሌ ይመጣል፣ እናም ለእኔ ሥራ ፍጻሜ የለውም፣ ለቃላቶቼም እንዲሁ። ስለሆነም ይህ የእኔ ሥራ ነው፣ ክብርም ነው፣ የሰው ሟች አለመሆንን እና ዘላለማዊ ሕይወትን ማምጣትን። በዚህ ሥራ መርዳት አለብን። የአንድናችን ለውጥ ማምጣት እንችላለን። ለእኛ ጊዜ እና ቦታ በኋለኛው ቀን ለጠሪቁ ሥራ የተዘጋጀነን። የአንዳንዳችን ያንን ሥራ የዚህ ምድር ጊዜያቸው ቀዳሚ እንዲሆን ሰዎች ምሳሌ ተባርከናል። ለእነዚህ ዕድል ለመንሳት እርስ በርሳችን እንድንረዳ ጸሎቴ ነው። አብ እግዚአብሔር ሕይወት እና በደንብ እሱን ለማገልገል እንዲረዳችሁ ያላችሁትን ጸሎን ይመስለኛል። የተሸከመውን ክህነት በሠራ ውስጥ በእሱም የእግዚአብሔር ልጆች ለማገልገል በሙሉ መስራት ኃይል ነው። ለዚህ ሥራ ሙሉ ልባችሁን ስትሰጡ ጉልህ ያደርጋችኋል። ቃል ገባላችኋለሁ። በኢየሱስ ክርስቶስ ስም አሜን።
Brethren, we are grateful for your attendance.
በዚህ ስብሰባ በመገኘታችሁ እናመሰግናችኋለን። እንደዚህም የክህነት ዘማሪዎች ላቀረቡልን የሚያነሳሱ መዝሙሮችንም እናመሰግናለን። እና ለዚህም ድርጊቶች ለመዘጋጀት እርዳታ ላቀረቡትም ምስጋና አለን። አሁን ከውድ ነቢያችን ፕሬዝዳንት ቶማስ ኤስ ማንሰን እናዳምጣለን። ከውድ ማንሰን ንግግር በኋላ ዘማሪዎቹ ከእኔ ጋር ሁኑ የሚለውን መዝሙር ይዘምራሉ። የመጨረሻው ጸሎትም ወንድም ራሰል ቲ ኦስካር ፓርክ ይህንን ጸሎትን ያቀርቡልናል። ፕሬዝዳንት ሞንሰን።
My beloved brethren, how good it is to be with you.
ወንድሞቼ ከእናንተ ጋር በድጋሚ መሆን እንዴት አስደሳች ነው። ይህ እድል ወስጄ እናንተን ስናገር መለኮታዊ እርዳታ እንዲገኝ ጸልያለሁ። ከዚህ ጉባኤ ማዕከል ውጪ በሺዎች መሰብሰቢያ አዳራሽና በሌሎች ቦታዎች በዓለም ዙሪያ ብዙ ተሰብስበዋል። ሁላችንም እርስ ለራሳችን የተሳሰርን የጋራ የሆነ ነገር አለን። ይህም የእግዚአብሔርን የክህነት ሥልጣን እንድንሸከም ኃላፊነት ተሰጥቶናልና በታሪክ ውስጥ አስገራሚ በሆነ ጊዜ ነው የምንኖረው። እድሎቻችን የተገደቡ አይደሉም። ነገር ግን በዛ ላይ ብዙ ፈተናዎችን እንጋፈጣለን። አንዳንዶቹም ፈተናዎች ለጊዜዎች የተለያዩ ናቸው። የሥነ ምግባር ዋጋዎች በተጣሉበት፣ ኃጢአት በአደባባይ በግልጽ የሚታይበት፣ በቀናችንና በጠባባ መንገድ የማይቋረጥ ኃይልና በሚታለሉ ተጽዕኖች ተጋፍጠናል። የማይቋረጥ ኃይል መልካም የሆነ አይጠፋምና በእግዚአብሔር ላይ የተመረኮዘ ትምህርት በማይረባ ፍልስፍና ለመተካት እየሞከሩ ነው። በእነኚህና በሌሎች ፈተናዎች ምክንያት መድረሻችን የሚወስኑ ውሳኔዎች ከፍተኛ ሁሉም ከፊታችን ሁሉም አሉ። ትክክለኛ ውሳኔዎች ለመወሰን ብርታት እንዲሁም አሁን የማለት ብርታት አስፈላጊ ከሆነ ጊዜ እሺ የሚለውት ትክክለኛውን ነገር ትክክል ስለሆነ የማድረግ ብርታት ያስፈልጋል። የማህበረሰቡ ደረጃ ጌታ ከሰጠን ዋጋዎችና መመሪያዎች በፍጥነት እያረቁ ቢሄዱም በእርግጥ ለምናምነው ነገር እንድንከላከል እንጠየቃለን። ይህንን ለማድረግ ብርታት ይኖረናልን? ለብዙ ዓመታት የመጀመሪያ ቀዳሚ አመራር ውስጥ የነበሩ ፕሬዚደንት ጄ ሩብን ክላርክ ታናሹ እንዲህ አሉ። እምነት እንዳላቸው የሚሳዩ ሰዎች እምነታቸውን በማረጋገጥ በማያምኑበት ሰዎች ይሳለቁበትና በማለት በማመን እምነታቸውን ምክንያት በመስጠት ተራ ለማድረግ ወይም በጥፋት ለማዋረድ ወይም እንደሚወረወሩት ለማስመሰል እንዳለባቸው እንደሚሰማቸው መኖር የማይታወቁ አይደሉም። በእነዚህ ግብጽ ናቸው። ማንኛችንም እንደዚህ አይነት ምልክቶች በእኛ ላይ እንዲኖሩ አንፈልግም። ግን በአንዳንድ ጉዳዮች ሃይማኖት ለማወጅ የምንፈራበት አለ። የእግዚአብሔርን መንፈስ ምቾት የሚሰማበትና ሐሳቦችን በመልካም ተጽዕኖ የሚወድቁበት ቦታና እንቅስቃሴዎች ላይ የምንለማመድበት ከሆነ መልካም የማድረግ ፍላጎት ለመርዳት እንችላለን። ከጥቂት ጊዜ በፊት ለትምህርት ራቅ ብሎ ለሚሄደው ልጁ አባት የሰጠውን ምክር ያነበብኩትን አስታውሳለሁ። መሆን የሌለበት ቦታ ራስን ካገኘህ ከዚያ ውጣ። እያንዳንዳችሁ ተመሳሳይ ምክርን አቀርብላችኋለሁ። ራሳችሁ የመሆን የሌለባችሁበት ቦታ ካገኛችሁ ከዚያ ውጡ። የብርታት ጥሪ በየጊዜው ለእያንዳንዳችን ይመጣል። ለእያንዳንዷ የሕይወታችን ቀኖች ብርታት አስፈላጊ ነው። ለትልቅ ዝግጅት ብቻ ሳይሆን፣ ነገር ግን በአብዛኛው ውሳኔ ስንወስንና በዙሪያችን ላሉ ሁኔታችን መልስ ስንሰጥም ብርታት ያስፈልገናል። የስኮትላንድ ገጣሚው እንዳሉት በየቀኑ ብርታት በቁጥር ያነሱት መስካሪዎች አሉ። ነገር ግን የትኛውም ከበሮ ለእናንተ ባይመታም እናም የትኛውም ሕዝብ የእናንተን ስም እየጠራ ባይጮህም የእናንተ ብርታት መልካምነቱን ያነሳ አይደለም ብለዋል። ብርታት ብዙ መልካሞችን ያመጣል። የክርስቲያን ጸሐፊው ቻርልስ ሲወንደ እንደጻፈው ብርታት በጦር ሜዳ ላይ ብቻ የተወሰነ ወይም በከፍተኛ ጉብዝና ሌባን ቤቶች ውስጥ መያዝ አይደለም። በአብዛኛው ፈተናዎች በአብዛኛው በቀጥታ የሚታዩ ናቸው። በተጨማሪም ምንም ፈተና ቢሆን ትክክለኛውን ነገር ማድረግ ምንም እንኳ እያንዳንዶቹ ቢያፎሽባችሁም ያጠቃልለዋል። እናም እናንተንም በደንብ መጠበቅ አንዳንዴ ጓደኞቻችሁን እና ማኅበረሰቡን ለእኛ ያለውን ቦታ ወደ ማጣት እንድንሄድ በሚያደርግ አደጋ ላይም ያደርሰናል። በዩናይትድ ስቴትስ የባህር ኃይል ለማገልገል ላይ ሳለሁ ስለ ጀግና የሆኑ ሰዎች የድፍረት ጊዜ እናም የብርታት ምሳሌዎችን ብዙ ነገሮች ተምሬ ነበር። በጭራሽ ማረሳው የ18 ዓመት ወጣት ብርታት ነበር። እሱ የኛ ቤተክርስቲያን አባል አልነበረም። ነገር ግን ለመጸለይ የሚፈራው ልጅ አልነበረም። አብሮ ከነበሩት 250 ወንዶች መካከል በእግዚአብሔር የሚያምኑን ሲሳለቁበትን የማያምኑት ሲሳለቁበትና ሲቀልዱበት ባልጋው ጫፍ ሁልጊዜ የሚንበረከክ እሱ ብቻ ነበር። ባጎነበሰ ጭንቅላት ለእግዚአብሔር ይጸልይ ነበር። ለመጸለይ ፈርቶም ወደ ኋላ ብሎም አይቆይም። ብርታት ነበረው። በቅርብ ይህን ውስጣዊ ብርታት ስላጣ አንድ ሰው ሰማው። ጓደኛዬ መንፈሳዊና እምነት የሚገነባው የቅዱስ ቁርባን ስብሰባ እሷና ባሏ በወርዳቸው ውስጥ እንደተሳተፉ ነገረችኝ። ባሮናዊ የክህነት ሥልጣን የካህናት ኃላፊነት ያለው ወጣት ወንድ ልጅ ስለ ወንጌል እውነቶችና ትእዛዛትን መጠበቅ ደስታ ሲናገር እያለ የተሰብሳቢውን ሁሉ ልብ ነካ። የጸዳውን ነጭ ሸሚዝና ከረባቱን አድርጎ በመስበኪያው ላይ ቆሞ በመቅለጽ የጋለ እና የሚነካ ምስክርነቱንም ሰጠ። በዚያ ቀንም በኋላ ይህች ሴትና ባሏ በዚያ ምድር በመኪና እየወጡ ሳለ ከትንሽ ሰዓት በፊት ያነሳሳቸው ወጣት ወንድ ልጅን አዩት። ነገር ግን አሁን በእግር መንገድ እየተጓዘ ሳለ በፍጹም የተለየ ገጽታ ኖሮት ነበረ። ያደፈ ልብስ ለብሶ ሲጋራም እያጨሰ ነበር። ጓደኛዬና ባሏ ለመከፋትና በማዘን ብቻ ሳይሆን ነገር ግን በአሳማኝ ሁኔታ በቅዱስ ቁርባን ስብሰባ ውስጥ ሌላ ሰውና ከዚያ በፍጥነት ሙሉ ለሙሉ ሌላ ሰው ለመሆን መቻሉ ግራ ገብቷቸው ነበር። ወንድሞች፣ የትም ብትሆኑ፣ ምንም ነገር ብታደርጉ፣ የሰማይ አባታችሁ እንዲሆን የሚፈልገውን አይነት ሰው እና የምታውቁት መሆን ላይ ያለባችሁ አይነት ሰው ተመሳሳይ ናችሁ።
In an interview published in a national magazine,
ህብራዊ ካለ ምልልስ የታተመ መጽሔት ላይ ታዋቂ አሜሪካዊ የቅርንጫት ኳስ ተጫዋች ጀባሪ ፓርከር የቤተ ክርስቲያን አባል የሆነው ከአባቱ የተቀበለውን ምርጥ ምክር እንዲካፈል ተጠይቆ ነበር። ጀባሪ እንዲህ መለሰ። በብርሃን ውስጥ ያለውን ሳለ ያለከውን ተመሳሳይ አይነት ሰው በጨለማ ውስጥ ስትሆን ሁን ብሎ አባቱ መክሮት ነበር። ወንድሞች፣ ይህም ለሁላችንም ጠቃሚ ምክር ነበር። ቅዱስ መጻሕፍቶቻችን ዛሬ ሁላችንም በምንፈልገው የብርታት አይነት ምሳሌ የተሞሉ ናቸው። ነቢዩ ዳንኤል ከጸለየ ሞት እንደሚደርስበት ማስፈራሪያ ቢደረግበትም እውነት ነው ብሎ ላወቀው ነገር በመቆምና የጸሎት ብርታትን በማሳየት ታላቅ ብርታትን አሳየ። የብርቱ አበነዳይ ሕይወትም በባህርያ የታየው እውነቱን በመካድ ሕይወቱን ለመስጠት የበነበረ ፈቃደኛነቱ ነበረ። ለመንጻትና ለማጽዳት ወላጆቻቸውን ትምህርት አስፈላጊ ብርታትን ካስተማሩና ባሳዩት በሄላማ 2000 ወጣት ሰራዊት ልጆች ለመነሳሳት አይቻልምን? እነኚህ እያንዳንዳቸው ቅዱስ መጻሕፍታዊ መግለጫዎች ያለምንም መሰላቸት እስከ ሕይወት መጨረሻ ለመዝለቅ ብርታት የነበረው ሞሮኒ ምሳሌ ይበልጣል። ነቢዩ ጆሴፍ ስሚዝ በሕይወቱ በሙሉ ለመቆጠር የማይቻል ብርታት ምሳሌዎች አቅርቧል። አንዱና ወንድሞቹ በሰንሰለት በአንድ ላይ ታስረው በሪችመንድ ብዙሪ ውስጥ ያለ ፍርድ ቤት አጠገብ የሚገኘው ያለቀበት ወደሚገኘው ያላለቀ ቤት ውስጥ ተይዘው ነበረ። በነበረበት ጊዜ የሚያስደንቁ ነገሮችን አንዱ ነገር የሆነው ነበር። ከእርሱ ጋር አብሮ የተያዙት ፓርሊፒ ፕራት ነበሩ። በዚህ ምሽትም እንዲህ ብለው ጽፈው ነበረ። አጸያፊ ቃሎችን፣ መጥፎ ባህላዎችን፣ የሚያስጠላ ስድቦችንና የጠባቂዎችን ቆሻሻ እየሰማን እስከ ሌሊቱ ሰዓት ድረስ ጆሮአችንና ልባችንን ታመው ነበር። በጣም ያስጠላኝና የደነገጥኩትኝ የተሳቀቁና ይህን እስኪሰማ ድረስ በእግሮቼ ቆሜና ጥበቃዎቹን በመገሰስ ራሴን ለመቆጣጠር ከባድ ነበር። ጆሴፍ ስሚዝ አጠገቤ ተኝቶ ነበር፣ ነገር ግን እንዳልተኛ አውቅ ነበር። በድንገት በእግሩ ቆመ። በመብረቅ ድምፅም ወይም እንደ አንበሳ እንደሚያገሳም በፍጹም ድምፅ ማስታት እስከሚችል ድረስ የሚከተለውን ተናገረ። ጸጥታ! በኢየሱስ ክርስቶስ ስም እገሥጻችኋለሁ። ዝም እንድትሉ አዛችኋለሁ። እንደዚህ አይነት ንግግሮች በመስማት አንድ ደቂቃ ለመኖር አልችልም። እንደዚህ አይነት ንግግሮችን አቁሙ፣ አለበለዚያም እኔ ወይም እናንተ በዚህ ቅጽበት ውስጥ እንሞታለን አላቸው። በቤተ ክርስቲያን ሽማግሌ ፕራት እንደ ገለጹት ጆሴፍ ስሚዝ በታላቅ ግርማ ቆመ። ያለ መሳሪያ በሰንሰለት ታስሮ ነበር፣ ግን የተረጋጋና ግርማ ሞገስ ነበረው። ወደ ቤቱ ጥግ የሸሹትና እግሩ ስር ቁጢት ያሉት በፍርሃት የተሞሉት ጥበቃዎችም ወደ ታች ተመለከቱ። እነኚህም የሚታረሙ ሰዎች ጆሴፍ ስሚዝን ይቅርታ እንዲላቸው ለመኑና በጸጥታ ቆዩ። ሁሉም የብርታት ድርጊቶች አስደናቂ የሆኑ አፋጣጭ ውጤቶችን አያመጣም። ነገር ግን ሁሉም የአእምሮ ሰላምና እውነተኛና ትክክለኛ እውነትን ያመጣል። ድርጊቶቹ ከሰውነታችሁ ከሰዎች በተደጋጋሚ በሚሰጡ አስተያየቶችና በሌሎች ተቀባይነት ላይ የምትመሰረቱ ከሆነ የወንጌል መማሪያዎች ለመቀጠል ምንም የማይቻል ነው። ትክክለኛ ነው ብለን የምናውቀው ጠንካራ ጠንክረን እንድንይዝና እንድንጸና ልክ እንደ ዳንኤል፣ እንደ አብናዲ፣ እንደ ሞሮኒና እንደ ጆሴፍ ስሚዝ ብርታት ያስፈልጋል። ቀላል የሚሆነውን ለማድረግ ሳይሆን ትክክል የሆነውን ለማድረግ ብርታት ነበራቸው። ፍራቻን፣ የሰዎች መሳለቅንና ተቃራኒዎችን እንጋፈጣለን። ተቃራኒ በሆነው አስተያየት ልዩ መልስ ለመስጠት ብርታት ሊኖረን ይገባል። ለመመሪያ ለመቆም ብርታት፣ መጥፎን ከጥሩ ያለማስታረቅ ብርታት የእግዚአብሔርን ተቀባይነት ያመጣል። ብርታት ሕያዋንና የሚያስደስት ምግባር የሆነ እንደ ጀግና ለመሞት ፈቃደኛ በመሆን ብቻ ሳይሆን በመልካምነት ለመኖር በመወሰን ነው። ወደፊት ጉዞአችን ላይ መኖር እንዳለብን ለመኖር ስንጥር በእርግጥ ከጌታ እርዳታ እንቀበላለን፣ እናም በቃሎቹ ውስጥ መጽናናን እናገኛለን። በመጽሐፈ ኢያሱ የተመዘገበውን ቃል ኪዳን ወደዋለሁ፣ አልጥልህም፣ አልተውህም። በምትሄድበት ሁሉ አምላክ እግዚአብሔር ከእናንተ ጋር ነውና ጽና፣ አይዞህ፣ አትፍራ፣ አትደንግጥ። የተወደዳችሁ ወንድሞቼ፣ ባረጋገጥነው ብርታት በሐዋርያ ጳውሎስ ጋር አብረን እንዲህ እናውጃለን፣ በክርስቶስ ወንጌል አልፈራም። ከዚያም በተመሳሳይ ብርታት የሐዋርያውን ጳውሎስ ምክር መከተል አለብን። በቃልና በኑሮ በፍጹም በፍቅርም በእምነትም በንጽሕናም ለሚያምኑት በሙሉ ምሳሌ ሁኑ እንጂ። ትልቅ የጦርነት ጥፋት ይመጣሉ እናም ይሄዳሉ። ነገር ግን ለሰዎች ነፍሳት ያለው ጦርነት ይቀጥላል። እግዚአብሔር ለእናንተ ለእኔና የትም ቦታ ላሉት የክህነት ተሸካሚዎች በግልጽ እንዳለው፣ ስለዚህ አሁን ሁሉም ሰው ኃላፊነቱን ይማር፣ እናም በተቀባው የክህነት ክፍል ውስጥ በሙሉ ትጋት ይተግብር። ከዚያም ሐዋርያን ጴጥሮስ እንዳወጀው በዓላማ አንድነትና ከላይ በተሰጠ ኃይል የንጉሥ ካህናት እንሆናለን። ከጥንቱ ኢዮብ ጋር ዛሬ እዚህ ያለ እያንዳንዱ እስትንፋሴ በእኔ ውስጥ ሳለ ፍጹምነቴ ከእኔ አላርቃትም በማለት የልብ ውሳኔና ብርታት እንዲኖራቸው ተስፋዬ ነው። ይህም ይሆን ዘንድ ትሁት ጸሎቴ ነው። ይህንንም በልቤም አቀርበው በኢየሱስ ክርስቶስ ስም በጌታችን አሜን።
Our Father in heaven, how thankful we are
this evening for the privilege that it is to participate in this meeting. We are broken for the ለተዘመሩት መዝሙሮችና ለሰማናቸው ቃላቶች እና ለነብዮች በዚህ ለነበሩትም እናመሰግናለን። ፕሬዝዳንት ማንሰን እንዲኖረን የጠየቁንን ብርታት እንዲኖረን እንድትረዳንም ጠይቃለን። ለመሳተፍ በዳግም መመለስ ለመሳተፍና የነብያት ጀግናዎችና ሌሎች ለመከተል የሚችሉት አይነት ምሳሌ ለመሆን እንችልም እንድትረዳንን እንድትባረክን ጠይቃለን። በዚህ ጊዜ የተሰጡንን መልእክቶች እንድናስበባቸውና እንድናሰላስላቸው በአእምሯችን ውስጥ እንዲኖሩልንም እንድትረዳን እንጠይቃለን። እዚህ የማገኙትንም እንደምንወዳቸውና እዚያ ባል ያሉትንም ቃሎችን እንዲሰሙ እንድትረዳን በኢየሱስ ክርስቶስ ስም አሜን።